የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሀርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ቢሉት ውሃየ ለመነ ሊጋባው በየነ
Thank you. እንደምን አረፈዳችሁ አድማጮቻችን። ፕሮግራማችንን ትንሽ 3 ደቂቃ ዘግይተን ጀምረናል። በመደበኛ ፕሮግራማችን በመግቢያው ዋሽንታችን ስላልጀመርን ይቅርታን ጠይቃለን። ፕሮግራማችን ይቀጥላል። በርካታ ፕሮግራሞች አሉን። እስከዛው ድረስ ተከታተሉን።
ለው ያራ ሊጋባው በየነው ነረም ነው ምነው ረም ነው ምነው ከመወደሽ በላይ የወደደሽ ማነው ተባገር ፍቅራት የቀርባ ይጀብነት ሊጋባው በየነው ተመላለሰበት የጎን መንቁስቶ
የኢትዮጵያን የፖለቲካ ሁኔታ ጠንቅቀን እናውቃለን የሚሉ የአካባቢው የጂኦፖለቲክ ተንታኞች እንደሚሉት ከሆነ የወያኔ ድሜ እስከዛሬ ድረስ ሊራዘም የቻለው ወያኔ ባለው የህዝብ ተቀባይነት ወይም በራሱ በወያኔ ጥንካሬ ሳይሆን የህዝቡን ትግል እንመራለን ይያሉ በተለያዩ ጊዜያት በሚነሱና በጋራና በህብረት ከመስራት ይልቅ በመወነጃጀልና አንዱ ሌላውን በመውቀስ መነጣጠልንና ማዶ ለማዶ ሆኖ እርስ በርስ የቃላት ጦርነት ማድረግን በሚመርጡ የወያኔ ተቃዋሚዎች ምክንያት ነው። እኛም ልንረዳ እንደቻል ነው እነዚህ በተለያየ ጊዜ የተለያዩ ድርጅቶችን ያቋቋሙና የወያኔ ጥላት መስለው በአብዛኛው የትግላቸው ዋና ኢላማ የሚያደርጉት ሌላውን ወያኔን እቃወማለሁ የሚለውን ድርጅት በመሆኑ ለትግል ቆርጦ የተነሳውን የኢትዮጵያን ህዝብ በተለይም ወጣቱን ተስፋ ከማስቆረጣቸውም በላይ ለወያኔ የመተንፈሻ ጊዜ ለመስጠት ዋና ምክንያቶች እየሆኑ እየመጡ ናቸው። እኛ ሊገባን ያልቻለው ስልጣን ላይ የተቀመጠውና ለ27 ዓመታት የኢትዮጵያን ህዝብ በማሰር በማሳደድ በመግደልና በመዝረፍ አሳር ስቃዩን የሚያሳየው ወያኔ ቁጭ ብሎ እንደነሱ ወያኔን እታገላለሁ ከሚል ድርጅት ጋር ለምን አተካሬ እንደሚገጥሙ ነው። አሁን እነሱ ከወያኔ በላይ አጥብቀው የሚጠሏቸውና የሚታገሏቸው ድርጅቶች ስልጣን ላይ ሆነው የኢትዮጵያን ህዝብ እያሰቃዩ ነው እንዳንል እነዚህ ድርጅቶች በአሁኑ ጊዜ እንኳን ስልጣን ላይ ሆነው ህዝቡን ሊበዘብዙን ሊያሰቃዩ ቀርተው በአብዛኞቹ ሀገር ውስጥ እንኳን በህጋዊ መንገድ መስራት ስለማይችሉ በህቡ እና ከሀገር ውጭ ተሰደው የሚገኙ ናቸው። አንዳንድ ታዛቢዎች ለዚህ የአግድሞሽ አተካሪና የፖለቲካ ፍልጫ እንደ ምክንያት የሚሰጡት ባለፉት 30 እና 40 ዓመታት ኢትዮጵያ ውስጥ የታየው የፖለቲካ አካሄድ በድርጅቶች መካከል መተማመንን ሳይሆን ጥርጣሬንና አለመተማመንን ስለፈጠረ ነው ይላሉ። ይህም የሆነበት ምክንያት ይላሉ እነዚህ ታዛቢዎች አንድ ስልጣን ላይ ያለ ኃይል ወድቆ ሌላው በእድልም ይሁን በአጋጣሚ ስልጣን ላይ ከመጣ የራሱን መሰሎች በመሰብሰብና እሱን የማይመስሉትንና የተለየ አመለካከት ያላቸውን ማቅረብ ስለማይፈልግ ይህ ከመድረሱ በፊት አስቀድሞ ጥንቃቄ እንደነሰድ ከሚል አመለካከት የመጣ ነው ይላሉ። ነገሩ ያልተረጠረ ተመነጠረ የሚሉት ተረት መሆኑ ነው። በዚህም የተነሳ አንዱ የወያኔ ተቃዋሚ ነኝ ባይ ሌላውን የወያኔ ተቃዋሚ ነኝ ባይ ባለ በሌላ አቅሙ ሲታገል ወያኔ በመሃሉ የበላተኞች አለመስማማት ለተበዮች ይጠቅማል እንዳለችው ደካማ ሚዳቋ ተደላድሎ ለመቀመጥ ይችላል። ሚዳቋ አንድ ነብር አሳዶ ይዟት መሬት ከጣላት በኋላ ሊበላት ሲል በመሃሉ ሌላ ነብር ያይና ሮጦ ይደርስና እኔ በላ ያሉ የመሬቱ አቧራ እስኪጨስ ድረስ እርስ በርስ ሲዘነጣጠሉ መሬት ላይ ወድቃ ካሁን በሉኝ ስትል የነበረችው ደካማው አሚዳቋ ከወደቀችበት ተነስተ አቧራውን አራግፋ የበላተኞች አለመስማማት ለተበዮች ይጠቅማል ይያለች ጥላቸው ሄደች። እኛም ኢትዮጵያኖችም በ2005 ዓመተ ምህረት ምርጫ የኢትዮጵያ ህዝብ ድምጹን ለቅንጅትና በከፊልም ለህብረት በመስጠት ወያኔን አፈር ድሜ ሲያበላው መለስ ዜናዊ በብስጭት ያስቸኳይ ጊዜ አዋጅ አውጆ የቅንጅትን መሪዎች እስር ቤት ሲከታቸው በውጭ ያሉት የቅንጅት ደጋፊ ነበርን ባዮች ኪስና ኪል ብለው በሁለት ጎራ ተከፍለው ባካሄዱት የርስ በርስ የፖለቲካ ጦርነት የህዝቡን ትግል አፈር አበሉት። ወያኔዎችም አፈር ልሰው በመነሳት የኢትዮጵያን ህዝብ ከዚያ ምርጫ በኋላ እንደገና ከ12 ዓመት በላይ በባርነት ቀጠቀጡት። አሁንም የኢትዮጵያ ህዝብ በተለይም ወጣቱ በቃኝ ሰለቸኝ ብሎ ባደረገው የሞት የሽረት ትግል ድባቅ የተመቱት ወያኔዎች እንደ 2005 አፈር ልሰው እንዳይነሱ በተለይ በውጭ ያለው ኢትዮጵያዊ በአንድ ላይ ሆኖ የሞራልና የቁሳቁስ የዲፕሎማሲ ድጋፍ ማድረግ ሲገባው በተቃራኒው በጋራ ላለመስራት አንዳንድ አዝማሚያዎች ይታያሉ። በተለይ የኢትዮጵያ ወጣቶች አማራው፣ ኦሮሞው፣ ጉራጌው እንዲሁም ሌሎቹ በራሳቸው አነሳሽነት ድብደባውን፣ እስራቱንና ግድያውን ተቋቁመው የተከፈለውን ከፍለን ነጻ መውጣት አለብን በማለት በቤት ውስጥ የመቀመጥና የሥራ ማቆም አድማ ሲያደርጉና የወያኔን አገዛዝ መተንፈሻ ሲያሳጡት ሲሆን የተቻለውን የሞራል የቁሳቁስና የዲፕሎማሲ እርዳታ ማድረስ የሚገባው በውጭ ያለ ኢትዮጵያዊ ይህን ከባድ መስዋዕትነት የሚጠይቅ ትግል እኛ አልጠራነውም፣ ማን እንደጠራው አናውቅም ወዘተ ይያሉ አልፎ ተርፎ ይህን ትግልና ተቃውሞ ህዝቡ እንዳይሳተፍበት በፌስቡክና በተለያዩ ሚዲያዎች መለፈፍ የህዝብ ወገነኝ እና የወያኔ ተቃዋሚ ነኝ ከሚል ኃይል ሳይሆን ከወያኔና ከወያኔ ብቻ ነው የሚተበቀው። እድሜ ለኢንፎርሜሽን በቶሎ መሰራጨት ይህን የታዘቡና በቦታው የሚገኙ ወጣቶች ለጀርመን ሬዲዮ በቀጥታ ከቦታው ከጎንደር በሰጡት መግለጫ ይህን የቤት ውስጥ መቀመጥ አድማና የሥራ ማቆም አድማ እገሌ ነው የጠራው እኛ እናውቀው ወዘተ የሚባልበት ምክንያት አለመኖሩንና ይህን የቤት ውስጥ መቀመጥና የሥራ ማቆም አድማ የማንም ድርጅት ሳይሆን ራሱ ወጣቱና ህዝቡ የጠራውና በሥራ ላይ ያዋለው መሆኑን ሲናገሩ ሰምተናል። 27 ዓመት በስቃይና በስራጥነት በመደብደብ በመታሰርና በመገደል የተመረረው የኢትዮጵያ ወጣት በተለያዩ መንገዶች ተደራይቶ በአገር ቤት ትግሉን ተያይዞታል። ቄሮ ፋኖ አሁን ደሞ ጀግናው የጉራጌ ህብረተሰብ ወጣትም ራሱን ዘርማ ብሎ ይኸው ለስምንት ቀን የቆየና በአካባቢው በከተማና በገጠር በደንብ የተከናማበረ ትግል በማካሄድ የቤት ውስጥ መቀመጥና የሥራ ማቆም በማድረግ አገዛዙን በማስጨነቅ ላይ ይገኛል። ወያኔዎችም እንደተለመደው የኢትዮጵያን ህዝብ ትግል በተለይም የኢትዮጵያን ወጣት ህልምና ምኞት ለመቀልበስና እንደለመዱት አፈር ለሰው ለመነሳት ስድስት ወር የሚቆይ ያስቸኳይ ጊዜ አዋጅ አውጀዋል። በጣም የሚያስገርመው ይህ አዋጅ የታወጀው ወደፊት የበፊቱ ጠቅላይ ሚኒስቴር እንደምባል ተስፋ አለኝ ያሉትና ለጊዜው ሰላም ለማምጣት መቀራረብን ለመፍጠርና ከጠቃዋሚው ጋር ውይይት ለማድረግ ይደላዘን ስልጣኔን ለቅቅ ያለው ያሉት አቶ ኃይለማርያም ደሳለኝ ይህን ካስተዋወቁና ከዚህ በፊት አንድም የፖለቲካ ስረኛ የለኝም ይያለ አይኑን በጨው ታጥቦ ይናገር የነበረው ወያኔ በሽህ የሚቆጠሩ የፖለቲካ ስረኞችን በሚፈታበት ጊዜ ነው። በምን ቀመር ነው ሰላም እንዲወርድ ፈልጋለሁ እርቅ እንዲፈጠር ፈልጋለሁ የሚል ኃይል ያስቸጓይ ጊዜ አዋጅ በማወጅ 100 ሚሊዮን ህዝብ እንዳይናገር እንዳይጽፍ እንዳይሰበሰብ በማንኛውም ጊዜ የጸጥታ አስከባሪ ያለምንም ማስረጃና ያለምንም የፍርድ ቤት ፈቃድ የፈለገውን ቤት ሰብሮ በመግባት የፈለገውን ዕቃ መውሰድ የፈለገውን ሰው ማሰር በጠቅላላው ህግ ወጥ ስራ ለመስራት አረንጓዴ መብራት የሚሰጠው ወያኔዎች በሲቪል መልክ 27 አመት በባርነት ሀገሪቱን እግር ከወርች አስረው ሲዘርፉና ህዝቡን በባርነት ሲገዙ ቆይተው አሁን ደግሞ በወታደራዊ አገዛዝ የሚመጡትን አመታት ለመግዛት ወስነዋል። ያሁኑን ያስቸኳይ ጊዜ አዋጅ በደንብ ለተመለከተው እንኳን ህዝቡ የፌደራል ግዛቶቹ መሪዎች ምንም አይነት መግለጫ መስጠት እንደማይችሉ ያዛል። በጣም የሚገርመው ወያኔዎች የፖለቲካ ስረኛ የለንም ሲሉ ቆይተው ወደ 6000 የፖለቲካ ስረኞች ከለቀቁ በኋላ በአንድ ምሽት በቴሌቪዥን አዋጅ 100 ሚሊዮን ህዝብ ማሰራቸው ነው። 100 ሚሊዮን ህዝብ ማሰር የሚችል እስር ቤት መስራት ስላልቻሉ አሁን ያደረጉት ህዝቡንና ሀገሪቱን በአጠቃላይ አሸባሪ ናቸው በማለት ማሰራቸው ነው። 100 ሚሊዮን ህዝብ ያላት ኢትዮጵያ ጠቅላላ ህዝቧን ይዛ ለጊዜው ለስድስት ወር ሲያስፈልግ ሊራዘም በሚችል እስር ታስራለች። አሁን በእኛ እምነት መሆን ያለበት ማን ጠቅላይ ሚኒስቴር ይሁን አይሁን የሚለው ክርክር ሳይሆን በቅድሚያ የሁሉም ኢትዮጵያዊ ትግል መሆን ያለበት 100 ሚሊዮን ህዝብ ያሰረው ያስቸኳይ ጊዜ አዋጅ ባስቸኳይ እንዲነሳ ባንድ ላይ መነሳት ነው። ለዚህ ደግሞ የኢትዮጵያ ህዝብ በተለይም ወጣቱ ቄሮ ፋኖ ዘርማና ሌሎች የሚያደርጉትን የሞት የሽረት ትግል መደገፍና አብሮ መታገል ነው። የናቴ መቀነት አደናቀፈኝ በሚል ምክንያት ይህን ትግል የማይደግፍ አንድም ወያኔ ነው ወይም በተዘዋሪ መንገድ በአፉ ይወራ በስራው ግን የወያኔ ስልጣን ላይ መቀመጥ የሚጠቅመውና ጥቅም ሊያመጣልኝ ይችላል ብሎ የሚያስብ ብቻ ነው። በነገራችን ላይ ላይ ስለመጠራጠርና ለመተማመን ባነሳውበት ጊዜ ይህን መጠራጠርና ለመተማመን የሚመጣው የኔ ያልሆነ ድርጅት ስልጣን ላይ የያዘ እንደሆነ የኔ ድርጅት ቦታ ያጣል ከሚል ፍርሃት ከሆነ ይህም የትግሉን ዓላማ አለመረዳት ነው። ያሁኑ የትግል ዓላማ ወያኔን አውርዶ ሌላ ኃይል ስልጣን ላይ ለማውጣት ሳይሆን የዲሞክራቲክ መድረክ በመፍጠር በአጭርና በተወሰነ ጊዜ ውስጥ ድርጅቶች በነጻ ህዝቡ መሃል ገብተው ስለራሳቸው ማንነትና ዓላማ በማስረዳት ህዝብ እንዲመርጣቸው ወይም እንዲጥላቸው መብቱን ለህዝብ ማስረከም ነው። የህዝብን የነጻ ምርጫ ተቀብሎ በህጋዊነት ማክበር ነው። ይህ ነው የዲሞክራሲ ሀሁ። ህዝብ እንዲወስን ማድረግና የህዝብን ውሳኔ ያለምንም ተቃውሞ ማክበርና መቀበል ነው። ወደዚያ ለመሄድና እዚያ ለመድረስ ግን ብዙ አድካሚ ትግሎች ይጠብቁናል። ከነዚህም አንዱ ያስቸኳይ ጊዜ አዋጁን በኢትዮጵያ ምድር ላይ በስራ ላይ እንዳይውል ማድረግ ነው። ለዚህ ደግሞ ከዳያስፖራው የሚጠበቀው የሞራል የኢኮኖሚና የዲፕሎማሲ እርዳታ ነው። በሌላ በኩል ግን ይህን የቄሮን የፋኖን የዘርማንና ብሎም የኢትዮጵያን ጠቅላላ ህዝብ ትግል ለማጥላላትና ለማንቋሸሽ የምትሞክሩ ለውነት መመስከር ቢያቀታችሁ ለውሸት አታጨብጭቡ እንላችኋለን።
I'm gonna make it.
ውዳን ማጥቻችን የዛሬው ፕሮግራማችን ዘግየት ብሎ በመጀመሩ በድጋሚ አሁንም ይቅርታ እንጠይቃለን። በዛሬው ፕሮግራማችን እንደተለመደው የተለያዩ አርስቶችን እንዳሳለን። እንግዶች ይኖሩናል በስልክ እነዚህን እንግዶች እንድታዳምጡ እንጋብዛችኋለን። የተለያዩ እንግዶች ይኖሩናል በየነውም ገምተው ከዛ በተጨማሪ እንግዲህ አድማጮች በኢትዮጵያ ድምጽ ሬዲዮ እምነት ባሁኑ ጊዜ ኢትዮጵያዊ በሙሉ በሰላማዊ መንገድም ሆነ ሌሎችም እንግዲህ በተለያየ መንገድ የሚታገሉ በተለኛ የሰላማዊ መንገድ ውጭ ያለው ኢትዮጵያዊ ወይም ዳያስፖራ ተብሎ የሚጠራው ያቅሙን ለኢትዮጵያ ህዝብ ለውጥ ለማምጣት የሚሰራ ከሆነ ማድረግ ያለበት በእኛ እምነት ይሄንን የአስቸኳይ ጊዜ አዋጅ 100 ሚሊዮን ህዝብ እስር ቤት ውስጥ የሚከት ጊዜ አዋጅ መቃወምና በስራ ላይ እንዳይውል ማድረግ ነው። የኢትዮጵያ ድምጽ ሬዲዮ እምነት ነው። ሆኖም ግን ሌሎች አድማጮች የለም ይሄ አስቸኳይ ጊዜ አዋጅ መኖር አለበት ሊሉ የሚችሉ ሊኖሩ ይችላሉ። ለነሱም እድል ለመስጠት ለምንድነው ይሄ አስቸኳይ ጊዜ አዋጅ መኖር አለበት የሚሉ ካሉ ለምንድነው መኖር ያለበት? አይ አስቸኳይ ጊዜ አዋጁ ለሰላም ለአንድነት ለድገት አይጠቅምም ባሁኑ ጊዜ መታወጅ የሚሉ ካሉ ለምንድነው መታወጁ መታገል ያለብን? ይሄን አስተያየታችሁን እንግዲህ መታወጁ ትክክል ነው የምትሉ መታወጁ ትክክል አይደለም የምትሉ አስተያየታችሁን በስልክ ቁጥራችን 0819100 እንድታካፍሉን በአክብሮት እንጠይቃችኋለን። በየፕሮግራማችን መካከል ያስገባን የምትናገሩትን እናስመለን። እንግዲህ ሌላ ምንድነው ያለን?
ሌላ እንግዲህ ሳምንታዊ ፕሮግራም ከፕሮግራሙ በፊት በሚቀጥለው ሐሙስ በዚህ በስቶኮልም ከተማ የኢትዮጵያውያኖች በአጠቃላይ የሰላማዊ ሰልፍ ዝግጅት አላቸው። እሱም በሚመለከት አንድ አድማጭ ያለውን ሁኔታ በስልክ መስመራችን ላይ ተገኝቶ የሚገልጹበት
አድማጭ ነው ወይስ
አንድ የዝግጅቱ አስተባባሪ እዛ ላይ ቀርቦም ይነግሩናል በቀጥታ። ከዛ በመቀጠል የእሁድ የመዝናኛ ፕሮግራም አለን። የዛሬው የእሁድ የመዝናኛ ፕሮግራም መንግስት ቢሞት እንዴት ተብሎ ሀዘን ይነገራል የሚል ርዕስ ያዘ ነው። ጻፊዋ የዚሁ ሬዲዮ አዘጋጅ ከኛ ጋር ሰራ የነበረችው ሰፖርት ዘገየናት ብሩክ በረከት አጠናብሮት እሱን ይዞልን ይቀርባል።
መንግስት ቢሞት
እንዴት ሀዘን ይነገራል የሚል ርዕስ ያለው ነው። በሰፖርት ዘገየ ተጽፎ በብሩክ በረከት ተቀናብሮ የሚቀርብ ነው። በመቀጠልም ሳምንታዊ አቤት ዜናዎች
መርዶ የመንግስት ሞት መርዶ እንዴት ይነገራል ነው እንግዲህ እንደገባኝ። በጣም ጥሩ ዜና ምሳት ላይ ያው ግሩም ይዘህ ትቀርባለህ። እንግዲህ እንዳልኳችሁ እንግዶች ይኖሩናል። እነዚህን እንግዶች ድምጻቸው ራሱ መስማቱ ብርቅ ነው ለኔ እና እነሱንም እንድታዳምጡ እንጋብዛችኋለን። መልካም ቆይታ ከኛ ጋር እስከ 6 ሰዓት ድረስ ይሁንላችሁ እንላለን። አስተያየት ካላችሁ መልእክት ካላችሁ በስልክ ቁጥራችን 0819100 ደውሉልን እናስተናግዳችኋለን። ሌሎችም አንደን ማስተዋወቂያዎች መተውልኛል። ኢትዮጵያ ኮሚኒቲ የመጣ ደብዳቤ አለ። ደብዳቤ ሳይሆን አጭር መልእክት አለ። እዚሁ ላምቦ መስለኛም ለጊዜ ደግምላችኋለሁ። ሰላም ወገኖች፣ የኢትዮጵያ ማህበረሰብ በስዊድን ከብዙ ውጣ ውረድ በኋላ የባንክ ቁጥር አግኝቷል ይላል። የሚያስደስት ነው። እናም አባሎቻችን ወርሃዊ ወይም አመታዊ መዋጮአቸውንና እንዲሁም ማህበረሰቡን ለማጠናከር ማንኛውንም የኢኮኖሚ እርዳታ ከሚከተሉት የባንክ ጂሮ ወይም ስዊስ እና ኮንቶ ባንዱ ማስገባት እንደሚቻል እናሳውቃለን። አባሎቻችን እየተገናኙ የተለያዩ ጠቃሚ ተግባር የሚያከናውኑበት ሎካል በቮርበሪስ ፕላን 58 ስላለውና ያ ደግሞ ከፍ ያለ ወራይ ወጪ ስለሚጠይቅ ወጪውን እየሸፈን ይቅርታ እየሸፈንን ሎካላችንን ይዘን ለመቆየት የሁላችንንም ርብርብ እንደሚጠይቅ የታወቀ ነው። እናም አንደኛ ራሳችን ግዴታችንን ተወጥተን አባሎቻችንም እንዲከፍሉ መገፋፋት ይተበቅብናል። እንግዲህ ራሳችን ሲሉ አስተዳዳሪው ነው አስተዳዳሪዎቹ ናቸው ማለት ነው። ይቅርታ በኤስኤምኤስ ስለመጣልኝ ትንሽ አስቸጋሪ ነው ለማንበብ እንዳለ። ሁለተኛ የከፋይ አባሎቻችን ቁጥር እያደገ እንዲሄድ በየፊናችን ጥረት ማድረግ አለብን። ሶስተኛ ገንዘብ የማሰባሰብ እቅዶችን እያጠናን ያወጣ ያጠናና ያወጣ የሚሰራ የፋይናንስ ፕሮጀክት ቡድን በቅርቡ ለማስለሚቋቋም ለዛ ስራ አስተዋጽኦ ማድረግ የሚፈልግ በስልክ ቁጥር 0767791441 ደግሞ አለው 0767791441 መደወል ይቻላል ይላል። ሌሎቻችሁም ለዚህ ስራ ይሆናሉ የምትሏቸውን ሰዎች ስም ብትጠቁሙን ትልቅ እርዳታ ይሆናል። በመጨረሻ ቁጥሮቹ እነሆ ባንክ ጂሮ 762 ሰረዝ 6302 ደግሞ አለው ባንክ ጂሮ 762 ሰረዝ 6302 ስዊሽ 1 2 3 2 3 8 0 1 4 5 ደግሞ አለው 1 2 3 2 3 8 0 1 4 5 ስዊሽ 1 2 3 2 3 8 0 1 4 5 ኮንቶ ይላል 5 2 8 7 ሰረዝ 10 7 3 7 8 3 ኮንቶ 5 2 8 7 ሰረዝ 10 7 3 7 8 3 ከሰላምታ ጋር የስራ አስፈጻሚ ኮሚቴው ይላል። እንግዲህ ኢትዮጵያኖች እንግዲህ ይሄን መልእክት ደርሷቸዋል። ይሄንን መገናኛ ሎካል ይዘን እንድንቆይ ከተፈለገ ይችን የሚቻላቸውን ትንሽ ነው መሰለኝ 50 ክራውን ነው በወሩ መሰለኝ እስከማቀው ድረስ 50 ክራውን አንድ ሻይ ቡና የሚገዛ አይደለምና ቢ ከፋም ቢለማም ይችን ሎካል ይዞ መቆየቱ ተቃሚ ስለሆነ እንግዲህ ኢትዮጵያኖች በዚህ ላይ ተባበሩን እንላለን።
Wanu ma kire di yonne lakki alagana kenu lakki ajru to lakki avitena lakki agara to wanu ma kodana arkuma warkamna arkuma waliyamna afani waltana bilisuma kafna bilisuma fluna ya samina bocha tinama kenneti ya rachina bocha tutto ganna case namana gante ti rapuna kata me bullon kata me un kubata kami daci ton sina mala ta kan ti ta ta kan sina nyata muka oda ti mukni bala kabu muka silke ti mukni bala kamme go fe di ai madira na magala pa ti sabu sina kamme ila pa ko tu gimbata be so choko silo ini dina lo lo undura dura so arka nunca vine a jun
Va
አድማጮቻችን ፕሮግራማችን እንደቀጠለ ይገኛል። አሁን መስመር ላይ እንግዳ አለን። የፊታችን ሐሙስ እዚ በስቶክሆልም በኢትዮጵያ ወቅታዊ ሁኔታን በማስመልከት ተቃውሞ ሰልፍ እንደሚደረግ መረጃዎች ወጥተው ተበትነው ነበር። ያ ነገር አለ የለም ይለውንም ለማጣራት ደውለናል። ሃሎ ተናስተልኝ።
ተናስተልን
እንድሰማል ትንሽ ጮክ ይብትል።
ተናስተልን ይሰማኛል? ተናስተልን።
እሺ እንደምን አረፈድክ? እና መሰግናለን ወደ ኢትዮጵያ ድምጽ ሬዲዮ ስለመጣ ማለበል እስቲ አንተ ራስን አስተዋውቀና ከዛ በኋላ ወደ ጉዳዩ እንገባለን።
ሙሉቀን አመኑ ባላለሁ ከስደተኛ ማህበር የህዝብ ግንኙነት አላፊ ነኝ። ስለተሰጠኝ ድል ደግሞ ከልብ አመሰግናለሁ።
በጣም እናመሰግናለን። እንግዲህ እንደ በተሰራጨ መረጃ ለፊታችን ሐሙስ በዚህ በስቶክሆልም አካባቢ በተለይ እንዳየሁት ማስተዋቂያውን በሚንቶሪያት ዛ ፓርላማ አካባቢ የኢትዮጵያን ወቅታዊ ሁኔታ በማስመልከት ተቃውሞ ሰልፍ እንዲደረግ አሳቦች ወጣው ተመረጃው ተበትኖ ነበር። ምናልባት ባለን መረጃ ይሄ ነገር ቀርቷል ወይንስ አለ? ሰላማዊ ሰልፉ በዛ ቀን ይደረጋል ወይንስ እንዴት ነው ያለው መረጃ እስቲ አካፍልን።
እሺ አመሰግናለሁ ግሩሜ። ወጥቶ ነበር ማስተዋቂያው ከፖሊስም ፈቃድ ጠይቀን አግኝተን ነበር። ነገር ግን ፖሊስ አሁን በሰጠን መረጃ መሰረት ቦታው በሌላ ጉዳይ ስለተያዘ ቦታው ላይ ሰልፍ ማድረግ አትችሉም የሚል ደብዳቤ መልሰው ስለሰጡን ቦታውን እንድንቀይር ቀኑን እንድንቀይር ወይም ደግሞ ሰዓቱን እንድንቀይር አዘውን ነበር። ለሰልፉ የሚመቹትን ሰዓቶች ተመልክተን በስራ ሰዓት ነው የሆነብን ወይም ደግሞ ሌሎች ሰዎችን ልናገኝ በማንችልበት ሰዓት ነው የሰጡንና የግድ ቀኑን መቀየር እንዳለብን ተነጋግረን ወስነናልና እንዳለ በዚህኛው ሳምንት ውስጥ ያሉት ቀኖች በሙሉ ተይዘውብናል። በዚህ ሳምንት ከፊታችን ሳምንት ባለው ውስጥ ምንም ሰልፍ ማድረግ አንችልም። ስለዚህ ቀር ሰልፉን ከኛ ስለሳይሆን ፖሊስ ነው ይሄንን ያደረገው። ወደሚቀጥለው ሳምንት ወደ ማርች 7 አሻግረነዋልና ሰልፉ ቀኑ የተቀየረው በእኛ ምክንያት ሳይሆን በስዊድን ፖሊስ ምክንያት ነውና ወደሚቀጥለው ማርች 7 የሚቀጥለው ሳምንት አድርገናል ወደዛ ዙረነዋል። እና ይሄ በዚህ ምክንያት ደግሞ ህዝቡን ይቅርታ እንጠይቃለን። ያው የኛም ችግር ባይሆንም ነገር ግን የሰጠነው መረጃ ባሰብነውና ባቀርነው ቀን ስላላደረግን በጣም ይቅርታ እንጠይቃለን።
በጣም ጥሩ። ለፊታችን ማርች 7 ብለሃል፣ ሰዓቱ ከስንት ሰዓት ጀምሮ ነው? ምን ቀን ነው የሚውለው?
ቀኑ የሚውለው ሮብ ቀን ነው። ቦታው ምንትሮ የት ነው? እንደተለመደው እዛው ፓርላማው ፊት ለፊት ነው። ሰዓቱ ደግሞ ከ15 ሰዓት እስከ 17 ሰዓት ባለው ጊዜ ውስጥ ነው።
15 ሰዓት እስከ 17 ሰዓት?
አዎ።
ኦኬ። በጣም ጥሩ። እስቲ ደሌላ እንትን ከምንል የሰላማዊ ሰልፉ ዋና ዓላማ ምን አሉት መግለጽ ከተቻለ?
ይቻላል። አዎ፣ ዋናው ዓላማ ያው ሁላችንም እንደምናውቀው በኢትዮጵያ አሁን ያለው አስቸኳይ ጊዜ አዋጅ ከቅርብ ጊዜ ወዲህ እንደገና ለሁለተኛ ጊዜ መውጣቱ ይታወቃል። ይሄ አስቸኳይ አዋጅ ደግሞ በህዝቡ ላይ በስነ ልቦናም ሆነ በአካል ላይ የሚያደርሰውን ተጽዕኖ ሁላችንም እናውቀዋለን። ጠቅላይ ሚኒስትሩ የመልቀቂያ ደብዳቤ ባስገቡ ማግስት ይህን አስቸኳይ ጊዜ ማወጅ ከመፈንቅለ መንግስት አይተናነስም። ለምን? በወታደራዊ አገዛዝ ህዝቡን ለማስጨነቅ፣ ለማስፈራራትና ለማወክ የተደረገ አስቸኳይ ጊዜ አዋጅ ስለሆነ ይህንን በመቃወም ነው ህዝቡን የኢትዮጵያ ኮሚኒቲን አሰባስበን ይህንን አስቸኳይ ጊዜ አዋጁን በመቃወም ነው ወደ አደባባይ የምንወጣው።
በጣም ጥሩ። ማለት በዋናነት የእናንተ ማህበር ነው የሰልፉ አዘጋጅ ማለት ነው?
የሰልፉ አዘጋጅ የኢትዮጵያ ስደተኞች ማህበር ቢሆንም ነገር ግን ለሁሉም የኢትዮጵያ ሲቪል ማህበራት ደብዳቤ በትነናል። ከሰባት ላላነሱ የሲቪል ማህበራት ደብዳቤ በትነናል። ከነሱ ጋር ማብረን ለመስራት ጥረት እያደረግን ነው። አንዳንዶቹ መልስ ሰጥተውናል፣ አንዳንዶቹ ደግሞ አላዩትም ይሁን ወይ ደግሞ ጊዜ ማጠር ይሁን መልስ አልሰጡንም። ግን የተወሰኑ ማህበራት መልስ ሰጥተውናል። እንዴት ልሰራ እንደሚችልም ደግሞ በሂደት እየተነጋገርን ያለ ነው። እንዲሁም ደግሞ ከስዊድን ያሉ ማህበራት ጋር ንግግር እያደረግን ነው። እነሱም መልስ ይሰጡናል ብለን ተስፋ እናደርጋለን።
ስለዚህ ከሁሉም ጋር በህብረት የሚደረግ የተቃውሞ ሰልፍ ይሆናል ማለት ነው?
በትክክል በትክክል።
የፊታችን ማርች 7 ሮብ ቀን ከ15 ሰዓት እስከ 17 ሰዓት።
አዎ፣ ቦታው ሜንትሪዮ እዛው ፓርላማው ፊት ለፊት ነው። አዎ፣ እንዲህ ቢደረግልን በሚቀጥለው ሳምንት ማስታወቂያውም ጭምር ከሌሎችም ከድርጅቶች ጋር አብረን ውይይት ብታዘጋጁልን እና ቀጥታ ውይይት ብታደርጉልን በጣም ጥሩ ነው ብዬ አምናለሁ። ሌላው ደግሞ እናንተ እያደረጋችሁልን የኢትዮጵያ ድምፅ ሬዲዮ እያደረገልን ስላለው ነገር ማመስገን እፈልጋለሁ። እስካሁንም ትብብሩ በጣም የላቀ ነው። አሁንም ደግሞ ከዚህ በሚቀጥለው በአዲሱ የስራ አስፈጻሚ ስም እንደገና ደግሞ በኢትዮጵያ ስደተኞች ማህበር ስም ላመሰግን እወዳለሁ።
በጣም ጥሩ፣ እናመሰግናለን። እኛም የሚቻለንን ሁሉ እናደርጋለን። መልካም ውሎ።
አመሰግናለሁ። መልካም ውሎ።
አድማጮቻችን ፕሮግራማችን እንደቀጠለ ነው። በቀጣይ አሁን የብሩክ በረከት ፕሮግራም ይቀርባል። ተከታተሉን።
ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮጵያ ድምጽ ሬዲዮ አድማጮች። ዘውትር የሚቀርበው የእሁድ ጨዋታ ፕሮግራማችን እነሆ ሰዓቱን ጠብቆ ተጀምሯል። ከፕሮግራሞቻችን ጋር አብራችሁን ሁኑ። መንግስት ቢሞት እንዴት ተብሎ ሀዘኑ ይነገራል በማለት ሳምፖር ዘገየ የጻፈችውን የሀዘን ጥሪ እንደሚከተለው እናቀርባለን። ይህንን ላዘጋጀችልን ለሳምፖር ዘገየ ላቀ ምስጋና እናቀርባለን። አቶ ዘሩ አለፉ። ላለፉት 27 አመታት የኢትዮጵያን ህዝብ በዘር በጎሳ በሃይማኖት በሰፈር በመንደር በመከፋፈል ሲገዙ የነበሩት አቶ ዘሩ በ27 አመታቸው በለጋ እድሜያቸው ብዙ ማባላት በሚችል እድሜያቸው ላለፉት 4 አመታት ህዝቡ ባሳደረባቸው ነው ሲማቅቁ ቆይተው በሀገር ውስጥና በውጭ ሀገር በህክምና ቢረዱ የተለያየ የህክምና ያገኙ በለጋ እድሜያቸው ደማቸው አልቆ አጥንታቸው ማሾ አቅማቸውን አጥተው በተኙበት ድርቅ ውክክ ብለው ቀርተዋል። በተለየ ለርፈታቸው ምክንያት የሆነው የአማራና የኦሮሞ ህዝብ ደም አንድ ነው መባሉ በውስጣቸው ያለው ትንሽ የምኖር ተስፋ እንዲሟጠጥ አድርጎታ። አቶ ዘሩ ህዝቡ እንብኝ በቃኝ ባላቸው ጊዜ ተሽመድምደው አልጋ ላይ ውለው ነበር ብለዋል ቤተሰቦቻቸው። አቶ ዘሩ ህዝቡ አዝሎ እንዳላሳደጋቸው ሁሉ ተርቦ እንዳላጠገባቸው ሁሉ ታርዞ እንዳላንቆጠቆጣቸው ተጠምቶ እንዳላሰከራቸው መልሰው ህዝቡን ይህ ነው የማይባል ግፍና መከራ ለ27 አመታት ሲግቱት ቆይተው በኋላም ለማይድን በሽታ ተዳርገዋል። ህክምናቸውን በአውሮፓ በአሜሪካ በደቡብ አፍሪካ ስመጥር ሆስፒታሎች ያደርጉ ከበሽታቸው መፈወስ ሳይችሉ ቀርተዋል። በኋላም በኢጂያ በፓኪስታን በፓጃኪስታን ብሎም በቤተ ክርስቲያን በጸሎት ቢሞከር ይወሰባቸው እንጂ ሊፈውሳቸው አልቻለም። አቶ ዘሩ ከመሞታቸው በፊት ህዝቡና ወዳጆቻቸው ታው በዚህ ሁኔታ አድሜ ልወት የሚታረሙ ይውረዱ ቢሏቸውም የሚሰሙ አልነበሩ። አቶ ዘሩ ከመሞታቸው በፊት ካፋቸው በየር በረሰቦች ክራይ ሰብሳቢዎች ጠባብ ተምክተኞች ጽንፈኞች የሚሉ ቃላቶችን ይናገሩ ነበር ብለዋል የቅርብ ሐኪሞቻቸው። አቶ ዘሩ ፍትሃት እንዲደረግላቸው ለቄሶች ተጠይቀው ያቶ ዘሩ ጉዳይ ካቀማቸው በላይ ነው ህዝቡን ጨርሶ ሳይፈታ እንዴት ፍትሃት ልናደርግለት እንችላለን ብለዋል ቄሶቹ። ቄሶቹም አክለው መጀመሪያ በአልድባ ባሰቦት ገዳም በሽንቁሩ ሚካኤል በእንጦጦ ማርያም የተሰራው ግፍ ላስተዋለ እንዴት ፍትሃት ይጠይቃል ሲሉ በቁጣ መልሰዋል። አቶ ዘሩ የሞታቸው ዜና ከተሰማ በኋላ ህዝቡ የት እንደሚቀብራቸው ተጨንቆ ይገኛል። ስርዓተ ቀብራቸው ሲፈጸም ለመታደም የሚመጣው ህዝብ በሰላም ወጥቶ እንዲገባ የአፍሪካ ሰላም አስከባሪ ጦር እንዲገባ ሊጠየቅ ይችላልም ተብሎ ህዝቡ በጭፈራና በልልታ አቶ ዘሩን ቀብሮ ዳግም በኢትዮጵያ ምድር እንደሳቸው ያለ ሰው እንዳይፈጠር ጠንክረው ይሰራሉም ተብሎ የአቶ ዘሩ ሞት ምክንያት ኢትዮጵያኖች በየአካባቢው ደስታቸውን እየገለጹ ነው። አሁንም ግን ገና አልተቀበሩም። ህዝቡን በጋራ ተሰብስቦ ሊቀብራቸው መሰናዶ እያደረገ ነው። አቶ ዘሩ ክፉ ነውረኛ ዘረኛ የተጣላ ማህበረሰብ አይተው የሚደሰቱ ጨካኝና አጫቋኝ ሰው ነበሩ። እግዚአብሔር ነፍሳቸውን ጠርፎ አይማረው። አቶ ዘሩ ብዙ ህዝብ የሚያውቃቸው ህዋት ያዲግ በሚለው የመታወቂያ ስማቸው ነበር።
ፈራጭ አድማጮች ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቷ በዜናዎች ከተለይ ሰማሉ። በህዝባዊ ወያኔ ሀርነት የታወጀውን ያስቸኳይ ጊዜ አዋጅ ከቁብ ያልቆጠሩ በርካታ የተቃውሞ ትዕይንቶች እየተካሄዱ ነው። ከእስር በቅርቡ የተለቀቁት የኦፌኮ አመራሮች ዶክተር መረራ ጉዲና ተበቀለ ገርባን ጨምሮ በርካታ አመራሮች ትናንት ለ7 ሰዓት በፌደራል የጸጥታ ኃይሎች ታግተው መለቀቃቸው ታውቋል። የነ ዶክተር መረራ አባላትና ደጋፊዎች በ10 ሺህ ሆነው ነቀምት ስቴዲየም ቢጠብቋቸውም ነቀምት ለመድረስ ጥቂት ኪሎ ሜትሮች ሲቀሯቸው ልዩ ስሙ ጉቴ በተባለ ቦታ ላይ አድፍጦ ሲጠባበቅ የነበረው የጋዚ ክፍለ ጦር ከበላይ ታዘናል አታልፉም ብሎ በከባድ የጦር መሳሪያዎች በታጀቡ መኪኖች መንገድ ዘግቶ ያፈናቸው ሲሆን እነሱን ሲያጅብ የነበረው የኦሮሚያ ፖሊስ ከፍተኛ ማስጠንቀቂያም እንደተሰጠው ተዘግቧል። ተብሏል። ነመራራን ያጀቡትም ከ100 በላይ መኪኖች አብረው መታገታቸው ሲገለጽ እነሱን ለማስለቀቅ በ10000 ተቆጠሩ ያካባቢ ነዋሪዎች ከአጋዚ ሰራዊት ጋር ቢፋጠጡ ማለስፈልጊ ደም መፋሰስን ለማስቀረት የኦፌኮ አመራሮች በወሰዱት ህዝቡን የማሳመን እርምጃ ሌላ ጊዜ እንደሚገናኙ በመጥቀስ ወደ መጡበት እንዲመለሱ መሆኑን ተዘገበ ሲሆን ሲመለሱ መንገድ ያጋዚ እንዳይገባ ብሎ ህዝቡ መንገድ ዘግቶ የነበረ በመሆኑ አመራሮቹና ህዝቡ ጫካ ለማደር መገደዳቸው ተዘግቧል። በሌላ ዜና ተናንት በመራብ ኦሮሚያ ደምቢዶሎ ያካባቢው ነዋሪዎች ከጋዚ ክፍለ ጦር ጋር ባደረጉት ግጭት ቢያንስ 5 ያካባቢው ነዋሪዎች ተገለዋል። ህዝቡ ለሃይማኖታዊ ጉዳይ ሰብሰብ ብሎ የነበረ ቢሆንም ተበተኑ አንበተንም በሚል ወደ ግጭት መገባቱ ተዘግቧል። የሄው አስቸኳይ ጊዜ አዋጁን የመጣ ሰርመጃ ተናንት በባህር ዳር ሲቀጥል በባህር ዳር ግዙፍ ስታዲየም በባህር ዳር ከነማና ደሴ ከነማ ባደረጉት ጨዋታ ላይ ወደ ስታዲየም የገባው ህዝብ ሙሉ በሙሉ ወያኔ ቢመሽም አንለቅሽም ይያለ በከፍተኛ ዝማሬ ድምጹን ያሰማ ሲሆን ከስታዲየም ውጭም ከፌደራል ልዩ ኃይሎች ጋር ወጣቶች ሲፋለሙ በመስል ለህዝብ ይፋ ሆኗል። ይሄንንም ለመበቀል የወያኔ ኃይሎች የተቀናጀ የስር ዘመቻ መክፈታቸው ተዘግቧል። ይሄው ያስቸኳይ ጊዜ አዋጅ ከታወጀ በኋላ በጎንደር በጉራጌ ዞን በወልቂጤ እንዲሁ በበርካታ ኢትዮጵያ ቦታዎች የተሳካ የሰላም አቋም አድማ በመካሄድ ላይ መሆኑ ይታወቃል። በሌላ ዜና ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ቤተክርስቲያን ሰሞኑን ባወጣችው መግለጫ ገዛዙ ያወጣውን ያስቸኳይ ጊዜ አዋጅ በመቃወም እንዲሰረዝ መጠየቋም ተያይዞ ተዘግቧል። በኢትዮጵያ ታወጀው ያስቸኳይ ጊዜ አዋጅ በተመለከተ በኢትዮጵያ አሜሪካ አምባሳደር ያሰሙትን ተቃውሞ በተመለከተ ማብራሪያ እንዲሰጡ ኢትዮጵያ ውጭ ጉዳይ ሚኒስቴር መጠየቁም ተዘግቧል። ያስቸኳይ ጊዜ አዋጁ ታወጁን ተከትሎ በኢትዮጵያ አሜሪካ አምባሳደር ማይክ ሬይነር ወዲያውኑ ባወጡት መግለጫ ያዋጁ መብቶችን እንደሚጥስ መቃወማቸው ይታወሳል። መብትን በመገደብ መፍትሄ አይገኝም ያሉት ማይክ ሬይነር ኢትዮጵያውያን ሐሳባቸውን በሰላማዊ መንገድ እንዳይገልጹ የሚደረግ ገደብ የህዝብን ድምጽ አለመስማት ነው በማለት አዋጁ ተግባራዊ እንዳይ ሆን ጥሪ ማቅረባቸው ይታወሳል። በአሜሪካ ውጭ ጉዳይ ሚኒስቴር ይሁንታ የሚወጣው የአሜሪካ አምባሳደር መግለጫው የኢትዮጵያ አገዛዝ አምባሳደር ማይክ ሬይነርን ባለፈው ሰኞ ዕለት ጠርቶ ማነጋገሩን ተመልክቷል። የውጭ ጉዳይ ሚኒስቴር ኃላፊዎች የአምባሳደሩ መግለጫ ጠቃሚ እንዳልሆነና ለሰላም ሂደቱ እንደማያግዝ ነግረዋቸዋል ተብሏል። አምባሳደሩ መግለጫውን በአሉታዊነት እንዳይመለከቱ ጠይቀዋል ተብሏል። የካቲት 9 2012 ጊዜ በኢትዮጵያ የታወጀው የአስቸኳይ ጊዜ አዋጅ ለሀገሪቱ ዘላቂ ሰላምን አያመጣም በሚል የተቃውሞ ድምጻቸውን ያሰሙ የምዕራብ ዓለም መንግስታት ከዩናይትድ ስቴትስ አሜሪካ በተጨማሪ ብሪታንያ፣ ጀርመን፣ የአውሮፓ ህብረት በተመሳሳይ አዋጁ እንደሚያሳስባቸው በመግለጽ በአጭር ጊዜም እንዲነሳ ጥሪ ማድረጋቸውም ይታወሳል። በተያያዘም የስዊድን ውጭ ጉዳይ ሚኒስቴር መስሪያ ቤት ባወጣው መግለጫ የኢትዮጵያ አገዛዝ ያወጣውን የአስቸኳይ ጊዜ አዋጅ በእጅጉ እንዳሳሰበው በመግለጽ መፍትሄው ዲሞክራሲያዊ ሂደት እንጂ አፈና አለመሆኑንም መግለጹ ታውቋል። አቶ አባይ ጸሐዬ የፌደራል መንግስት ፕሮጀክቶች በህዝብ ብዛትና በመሬት ስፋት ቀመር ከሚሰራ ኢህአዴግ ቢፈርስ እንደሚመርጡ አስታወቁ። የባህዴንና የሆዴድ አመራሮች የፌደራል መንግስት የመሰረተ ልማት ፕሮጀክቶች በህዝብ ብዛትና በመሬት ስፋት ቀመር መሰረት እንዲሰሩ የሚያቀርቡትን ሐሳብ ውድቅ ያደረጉት አቶ አባይ ጸሐዬ እንዲህ አይነት አሰራር ተግባራዊ ከመሆን ኢህአዴግ ቢፈርስ እንደሚመርጡ ተናግረዋል። አቶ አባይ ጸሐዬ የባህዴንና የሆዴድ አመራሮች፣ የቢሮ አመራሮች፣ ምክትል አመራሮችና ምሁራን የባቡር መንገድ ዩኒቨርሲቲዎች ስርጭት ከህዝብ ብዛት አንጻር ፍትሃዊ ክፍፍል እንዲደረግ መጠየቃቸውን ይገልጻሉ። በትግራይ ትንሽ ቁጥር ላለው ህዝብ 3 ዩኒቨርሲቲ ለምን ተሰራ የሚሉና መንገዶችን በኪሎ ሜትር በመለከት የሚቃወሙ አሉ ያሉት አቶ አባይ አንዱ በህዝብ ብዛት ይሰራል ይላል፣ ሌላው በመሬት ስፋት ቀመር ይሰራ የሚሉ አስተያየቶችን እንደሚሰጡ ተናግረዋል። ይህ አይነት ጥያቄዎች በውስጣቸው የያዙ ፓርቲዎችን ይዘን ልዩነት ይዘን ደህና ነን የሚባል ነገር የለም ያሉት አቶ አባይ የፌደራል ፕሮጀክቶችን በህዝብ ብዛት መቼም አንሰራም፣ የድርቅ ራሽን አይደለም ብስኩት አይደለም የምናድለው፣ የፌደራል መንግስት ፕሮጀክቶች በህዝብ ብዛትና በመሬት ስፋት ቀመር ከሚሰራ ኢህአዴግ ቢፈርስ መርጣለሁ ሲሉ አቋማቸውን ግልጽ አድርገዋል። በመከላከያ ሰራዊት ጀነራሎች ሹመት ቀመርን አስመልክቶ አቶ አባይ ጸሐይ ሲናገሩ የከፍተኛ ወታደራዊ ሹመቶች ከሚገባው በላይ ተሰርቷል፣ 7 ወይም 8 ጀነራሎች ብቻ ልዩነት ሊኖር ይችላል። ከሽግግር መንግስት በኋላ የደቡብና የኦሮሞ ተወላጅ የሆኑ የአንድ ክፍለ ጦር ያልመሩትን ጀነራል አድርገን ሾመናል። ጀነራሎች ቁጥር አስመልክቶ ይሳቡ እየሰሩ መዋል ምን ይጠቅማል? አሜሪካና አውሮፓ ሙሉ ጀነራሎችን ለማፍራት ከ30 ዓመት በላይ ይፈጅባቸዋል፣ እኛ ግን በ20 ዓመት ውስጥ አፍርተናል በማለት የወታደራዊ ሹመቶችን ፍትሃዊ ነው ማለታቸውም ተዘግቧል።
የኦሮሞ ህዝብ ዲሞክራሲያዊ ግንባር ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ አቶ ለማ መገርሳን ደግሞ ምክትል ሊቀመንበር አድርጎ መርጧል። ድርጅቱ እንዳስታወቀው ወዴድን በሊቀመንበርነት ሲመሩ የነበሩት አቶ ለማ መገርሳን በዶክተር አብይ አህመድ ለመተካት በሙሉ ድምጽ ውሳኔ ያሳልፈዋል። ውሳኔው ወዴድ ዶክተር አብይን ጠቅላይ ሚኒስትር አድርጎ በእጩነት ለማቅረብ ፍላጎት ያለው መሆኑን አስተያየቶች ያመለክታሉ። ሰሞኑን የኦሮሞ የፖለቲካ አክቲቪስቶች አቶ ለማ መገርሳ ከኦሮሚያ ክልል ወጥተው ጠቅላይ ሚኒስትሩን ቦታ እንዲይዙ አስተያየቶችን ሲሰጡ ሰንብተዋል። ይሁን እንጂ ወዴድ ከአቶ ለማ ይልቅ ዶክተር አብይን ለጠቅላይ ሚኒስትርነት ቦታ እጩ አድርጎ ለማቅረብ እንዲችል የድርጅቱ ሊቀመንበርነት ቦታ ለእርሳቸው መስጠቱን መርጧል። በኢህአዴግ የድርጅት አሰራር ጠቅላይ ሚኒስትር የሚሆነው ሰው ኢህአዴግን ከመሰረቱ ድርጅቶች ውስጥ የአንዱን ድርጅት ሊቀመንበር መሆን አለበት። ከፍተኛ ህዝባዊ ድጋፍ እንዳላቸው የሚነገርላቸው አቶ ለማ መገርሳ ጠቅላይ ሚኒስትሩን ቦታ ለምን አልፈለጉትም የሚለው ጥያቄ በየማህበራዊ ሚዲያው የመወያያ አጀንዳ ሆኖ ሲከርም ኦህዴድ በደንብ መክሮበት ያስተላለፈ ውሳኔ እንደሆነ የሚገልጹትን ያክል ውሳኔውን ለመቀበል የተቸገሩ ወገኖች መኖራቸውም ተገልጿል። የህወሓት የስራ አስፈጻሚ አባል የሆኑት አቶ ጌታቸው ረዳ አቶ ለማ ኢህአዴግ ሊቀመንበር በመሆን የጠቅላይ ሚኒስትሩ በቱን ቦታ ለመውሰድ እንደሚችሉ ለብሉምበርግ ጋዜጣ ተናግረው እንደነበር ይታወሳል። የብሔረ አማራ ዲሞክራሲያዊ ንቅናቄ ግንባር ባዴን አቶ ደመቀንና አቶ ገዱን በስልጣን ላይ ለማቆየት መወሰኑ ተሰምቷል። በዝግ ስብሰባ ለሳምንታት ሲገማገም የሰነበተው የባዴን ማዕከላዊ ኮሚቴ አቶ ደመቀ መኮንንን የድርጅቱ ሊቀመንበር፣ አቶ ገዱ አንዳርጋቸው ደግሞ የድርጅቱ ምክትል ሊቀመንበር ሆነው እንዲቀጥሉ ውሳኔ አሳልፈዋል። አቶ ገዱ በሌሎች ሰዎች እንደሚተኩ አስቀድሞ ተነግሮ የነበረ ቢሆንም በመጨረሻ ግን ድርጅቱ በእርሳቸው መሪነት መቀጠሉን መርጧል። አቶ አለምነው መኮንን ባዴን ከአመራር ለውጥ ጀምሮ ከዚህ ቀደም ያልተለመዱ ውሳኔዎችን ያሳልፋል ተብለው የተናገሩ ቢሆንም ድርጅቱ በነባር አመራሮቹን መቀጠል መርጧል። ለህወሓት ታማኝ ናቸው የሚባሉት አቶ አለምነው መኮንንና አቶ ከበደ ጫኔ ከፍተኛ የውስጥ ትግል ሲያደርጉ መሰንበታቸውም ተዘግቧል። ብአዴን ስብሰባውን ሲያጠናቀቅ ባወጣው መግለጫ በፌዴራል ስርዓታችን ውስጥ የፍትሐዊነት መጓደል የሚታይባቸውን ማናቸውን ዘርፎች የማስተካከል ስራ እንዲሰራና ለወደፊትም ጥርጣሬ የሚያስነሱ መሰል ተግባራት እንዲታረሙ ተገቢ ትግል እንዲያደርግ ስምምነት ላይ ደርሷል ብሏል። ብአዴን የአመለካከት ልዩነታችን ሲያገድብን ዘለቄታ ያለው ዲሞክራሲያዊ ስርዓት ለመገንባት በሚያግባቡን ጉዳዮች ላይ በትብብር ለመስራት ዝግጁ ነን ብሎ መናገሩ ተዘግቧል። የህወሓት ጨዋታ አበቃለት ሲሉ የአሜሪካው ኮንግረስማን ዳና ሮራ ባከር ገለጹ። የካሊፎርኒያ ህዝብ ተወካይ ዳና ሮራ ባከር በትዊተር ገጻቸው ላይ እንዳሰፈሩት አገዛዙ በመጨረሻ የሞት አፋፍ ላይ ያለና ያበቃለት ስርዓት ነው ብለዋል። ኮንግረስማኑ ከዚህ ቀደም በአሜሪካ ምክር ቤት በተካሄዱ ውይይቶች ህወሓት ኢትዮጵያን የማይወክልና በአገሪቱ ለተፈጸሙ ግድያዎች እንዲሁም የሰብአዊ መብት ረገጣዎች ተጠያቂ ነው ማለታቸው ይታወሳል። በኢትዮጵያ ያለው አገዛዝ ከህዝቡ በደረሰበት ተቃውሞና ግፊት የተዳከመና የተፈረከረከ መሆኑን የሚያሳዩ በርካታ መረጃዎች እየወጡ ሲገኙ በህወሓት ኢህአዴግ የሚመራው አገዛዝ የህዝቡን ቁጣ ለማብረድ እየወሰደው ባለው የኃይል እርምጃ በሺዎች የሚቆጠሩ ሰዎች ተገለው ለእስርና ለመፈናቀል የተዳረጉት ደግሞ ለቁጥር አታካች መሆናቸው የሚታወቅ ነው። ይህም ሆኖ የህዝብ አመፅ ባለመብረዱ የአገዛዙ ጠቅላይ ሚኒስትር የስልጣን መልቀቂያ እስከ ማቅረብ መድረሳቸው ይታወቃል። በስርዓቱ ውስጥ ገናዊ ለውጥ ለማምጣት ህወሓትን በጥልቅ ተሃድሶ ስም ደፋ ቀና እያለ መሆኑ ሲነገር የበንዲ እንዳለ ዓለም አቀፉ ማህበረሰብ ድጋፍ ለማግኘት በውጭ ጉዳይ ሚኒስትር ወርቅነህ ገበየሁ አማካኝነት ጥረት የተደረገ ባለበት ሁኔታ ላይ የአሜሪካው ኮንግረስማን ዴን ሮራ ባከር ህወሓት አበቃለ ሲሉ በትዊተር ገጻቸው ላይ ጽፈዋል። ኮንግረስማኑ በአሜሪካ ምክር ቤት በተካሄዱ ስብሰባዎች ህወሓት ኢትዮጵያን የማይወክልና በአገሪቱ ላሉ ግድያዎች፣ ሰብአዊ መብት ረገጣዎች ተጠያቂ ነው ማለታቸውም አይዘነጋም። እነ ብርጋዴር ጀነራል ተፈራ ከወይኒ ተለቀዋል። እነ ብርጋዴር ጀነራል ተፈራ ማሞ ሰሞኑን ከወይኒ መለቀቃቸው ሲዘገብ ከሚያዝያ 2001 ጀምሮ ላለፉት 9 ዓመታት በቃሊቲና በዘዋይ ወይኒ ቤት በእስር ላይ የቆዩት የእነ ብርጋዴር ጀነራል ተፈራ ማሞ ሰሞኑን ከወይኒ መውጣታቸው ተረጋግጧል። ከብርጋዴር ጀነራል ተፈራ ማሞና ብርጋዴር ጀነራል አሳምነው ጽጌ ጋር ከወይኒ የወጡት መኮንኖች እና ሌሎች እስረኞች ኢንጂነር መንግስቱ አበበ፣ በኮሎኔል አበራ አሰፋ፣ ኮሎኔል ሰለሞን አሻግሬ፣ ሻለቃ መኮንን ወርቆ፣ ሻለቃ መሰከረ ካሳ፣ ሻለቃ ምስጋናው ተሰማን ጨምሮ 10 ያህል ሲሆኑ ሰሞኑን በተጨማሪም በወይኒ ቤት እያሉ በጥይት የተደበደቡት ኮሎኔል ደምሳው አንተነና ኮሎኔል አለሙ ጌትነትን ጨምሮ ሌሎች አባሪዎችም ተፈተዋል። ብርጋዴር ጀነራል ተፈራ ማሞ እንዲሁም ብርጋዴር ጀነራል አሳምነው ጽጌ ጀምሮ ከ20 የሚበልጡ ጀነራሎች፣ ከፍተኛ መኮንኖች በመንግስት ግልበጣ ወንጀለው የታሰሩ ሲሆን በጀነራሎቹ ላይ የእድሜ ልክ እስራትም እንደተፈረደ ማስታወስ ተችሏል። በሀገሪቷ ውስጥ የተፈጠረው ቀውስና የተከተለው ህዝባዊ ግፊት ለፖለቲካ እስረኞች መለቀቅ በከፈተው ምቹ ሁኔታ ቀደም ሲል
ዶክተር መራራ ተበቀለ ገርባና ተንዳለ ማራገጭ ጨምሮ ታዋቂ የፖለቲካ መሪዎች እንዲሁም ከገዝተኞች እስክንድር ነጋና ውሸት ታየ መፈታታቸው ይታወቃል። በሳምንቱ መጀመሪያ ኮሎኔል ደምበቀ ዘውዱን ጨምሮ የወልቃይት ማደነት ኮሚቴ አባላትም በተመሳሳይ ከወኔ መውጣታቸው ይታወሳል። ሚያዝያ 16 ቀን 2001 ወደ ወይኒ ተጋዙት ብርጋዴር ጀነራል ተፈራ መሞና ብርጋዴር ጀነራል አሳመነው ጽጌን ጀምሮ ከ20 ሚበልጡት ጀነራሎች ከፍተኛ መኮንኖች ከግንቦት 7 ጋር በመቀናጀት መንግስት ለመገልበጥ ተንቀሳቅሰዋል በሚል መታሰራቸው ይታወሳል። የሳምንቱ አበይዛናዎች በዚህ ተጠናቀዋል። መልካም ቆይታ።
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ በየሳምንቱ እሁድ የሚያስተላልፈውን የአማርኛ ፕሮግራም ከጧቱ 4 ሰዓት እስከ 6 ሰዓት ድረስ ይቀጥላል። አድማጮቻችን እስከ ፕሮግራማችን ፍጻሜ ከኛ ጋር እንደምትሆኑ ተስፋ እናደርጋለን። እንግዲህ እንግዶች ይኖሩናል ብለናል። እንግዶቻችን እስከሚመጡ ድረስ ባየር ላይ እስከሚገቡ ድረስ እዚህ ውይይት እናደርጋለን። እናንተም አስተያየታችሁን ስጡን። የውይይት አርስታችን ለማድረግ ያሰብነው በጣም አንገብጋቢ የሆነው ጥያቄ የአስቸኳይ ጊዜ አዋጅን በአሁኑ ጊዜ መታወጁን በተመለከተ ነው። እንግዲህ ቀደም እንዳልኩት በስልኩታችን 0819100 ይሄ አስቸኳይ ጊዜ አዋጅ ትክክል ነው የምትሉ ለምን? አይ ትክክል አይደለም በአሁኑ ጊዜ የምትሉ ለምን? ይሄን አስተያየታችሁን አጥራጥር ያርጋችሁ መወርወር ይችላልላችሁ። ጥያቄ ካላችሁ በተቻለ መጠን ለማስተናገድ እንሞክራለን። እዚህ ስቱዲዮ ያለነው እንግዲህ እኔ ግሩም እና ዘውዱ አለን። ይሄን በተመለከተ እስቲ ምን እንደሚሉ እንስማ። ግሩም አስቸኳይ ጊዜ አዋጁን እንዴት ታየዋለህ?
ያው እንደሚታወቀው አስቸኳይ ጊዜ አዋጅ ማለት በጃዙር ወታደራዊ አገዛዝ ነው። ቀደም ሲልም ወታደራዊ አገዛዝ በጀርባ ሆኖ ይመራ ነበር። አሁን ያንን የበለጠ በማስጠበቅ የሚከተሉት አካሄድ ነው። ይሄ እንግዲህ መላው ኢትዮጵያ ህዝብ ተረባርቦ አሁን ልክ እየተካሄደ እንዳለው በሀገር ውስጥ ማለት ነው፣ በሁሉም አቅጣጫዎች እንደምንመለከተው በዚህ ሰዓት ሁሉም ኢትዮጵያዊ ይሄን አስቸኳይ ጊዜ አዋጅ በተለይ ያሁኑን ከምንም እንዳልቆጠረው የተለያዩ ምልክቶች አሉ። በዜናውም እንደተነገረው በተለያዩ የሀገራችን ቦታዎች ከቆባ ለመቁጠር ለምሳሌ በኦሮሚያ ክልል እንደምታየው የኦፌኮ አመራሮች እየዞሩ ህዝቡን እያገኙ እንደሆነ ይታወቃል። ከተፈቱ ጀምሮ የሚያገኛቸው ሰው ብዛት በ10 ሺዎች ነው። እንግዲህ በአስቸኳይ ጊዜ አዋጁ በአዲሱ በወጣው የደንብና መመሪያ መሰረት ከሁለትና ከዛ በላይ ሆኖ መንቀሳቀስ በፍጹም አይቻልም። ያ የሚያሳየው ምንድን ነው? ከምንም እንዳልቆጠረው ነው ሰው። በአማራም ክልል እንደዚሁ እነ ኮሎኔል ደምበቀ ዘውዱን ለመቀበል እቤት በእርግጥ የዛን ቀን የተወሰነውን ለማጨናገፍ ቢሞክሩም እቤት የሚጎርፈው ህዝብ ከሚገባው በላይ ነው እና በተለያየ መንገድ ትናንትና በባህር ዳር ስቴዲየም የተከናወነው ህዝቡ በኳስ ጨዋታዎች መሃል ወያኔን እንደዛ ሲያወግዝ ነበር። ውጭ ሞቶ ፊት ለፊት ሲፋለም ነው የነበረው እና በውራጌም ዞን በተለያዩም የሀገራችን ክፍሎች ይሄው ነገር እንደቀጠለ ነው። ስለዚህ ይሄን አፈና ወታደራዊ አገዛዝ ህወሓት ራሱን በሌላው ነገር ሙሉ በሙሉ መሸነፉን ሲያቅ ያለችውን የወታደራዊ ኃይል ለመቆጣጠር እየወሰደ ያለው እርምጃ ስለሆነ ይሄንን ሁሉም ኢትዮጵያዊ በሀገር ውስጥም ያለው በውጭም ያለው በቻለው አቅም ይሄንን ነገር ለማክሸፍ በደንብ መስራት አለበት። ለዚህም ሁሉም የበኩሉን አስተዋጽኦ ማድረግ አለበት ላለው
በተለይ አሁን የሚያስገርመው ወጣቱ በተለያየ ሁኔታ እየተደራጀ ነው። የአማራው፣ የኦሮሞው፣ የጉራጌው ሁሉም እየተደራጁ ወጣቶቹ መብታቸውን ለማስከበር ይሄንን አገዛዝ ለመጣል እየታገሉ ነው። በውጭ ያለው ኢትዮጵያዊ ምን ማድረግ አለበት ትላለህ ዘውዱ? ምንድነው ማድረግ ያለበት?
አው ምክንያቱም ያገር ውስጥና የውጭውን ኮምፒየርስ እናረግ በውጪ ያለውና ባገር ውስጥ ያለው እንቅስቃሴ ትንሽ በውጪ ያለው እንቅስቃሴ የደከመ ነው የሚመስለኝ። ከጥቂት አመታት በኋላ ያሉት በተለያየ ከተሞች እርግጥ ሰላማዊ ሰልፎች ይደረጋሉ፣ የመንግስትን የሚቃወሙ ፍክሮችንና የተለያዩ እንትኖችን ያደረጉ ነው። ግን አሁን ተቀጣጥሏል የሚል እምነት ነው ያለኝ እኔ ከበፊቱ አንጻር። ምክንያቱም አገር ቤት በጣም ብዙ ሰዎች በየዕለቱ እንቅስቃሴዎች ያደርጋሉ፣ በየዕለቱ የህይወት መስዋዕትነት እየከፈሉ ነው ያሉት በአገር ቤት። በውጪ ያለው ደግሞ ብዙ ማህበረሰብ የተለያዩ የየራሳቸውን ጥቅሞች የማስቀደም ነገሮች ይታያሉ። ምክንያቱም ወደ አገር ቤት የመመላለስ ጉዳዮች አሉ። እንዲህ ሶሻል ሚዲያ ላይ በግልጽ መታየት አይፈልጉም፣ በሰላማዊ ሰልፎች ላይ መታየት አይፈልጉም፣ እንዲሁም ተቋማቸውን በግልጽ ማሰማት የማይፈልጉ ሰዎች አሉ። ይሄ ማለት ትንሽ ወደ አገር ቤትና መግባትና መውጣትን የሚፈልጉ ሰዎች ማለት ነው። ዞሮ ዞሮ ግን ህዝብ የሚከፍለው
ከፍርሃት ነው የምትለው?
ከፍርሃት አንጻር ነው።
ለምሳሌ ግን ደግሞ የምሰማው በሌላ በኩል ፍርሃት ለቆታል ህዝቡ ይላሉ። አገር ቤት ያሉት ከእስር ቤት የሚወጡት ታዝበው የህዝቡ ሁኔታ ታዝበው ፍርሃት ለቆታል፣ ፍርሃቱ ለቆታል። ዶክተር መረራም የተናገረው ይሄንን ነው። እናንዱ አሉ ሁሉ ሌሎችም ጋዜጠኛ
አው ፍርሃቱ
ያ ፍርሃት ግን ለምንድን ነው ዲያስፖራው ላይ ያልተላቀቀው? አገር ቤት ጠመንጃ ፊት ለፊት ያለበት ፍርሃቱ ሲለቀው ውጭ ያለው ምንድን ነው?
ውጭ ያለው እኔ የራሴን እንትን ሳይ ከጥቅም አንጻር ነው። ትልቁን ትኩረት የሚሰጡት ሀብት ንብረት ያፈሩ አሉ። በአገር ቤት የሚመላለሱ ሰዎች አሉ። ዘመዶቻቸውን በመግባት በመውጣት የሚጠይቁ ሰዎች አሉ። ቅድሚያ ለራሳቸው ጥቅም በማየት ነው የሚመስለኝ እንጂ የሀገር ውስጥ ያለ ሰው የህይወት መስዋዕትነት እየከፈለ የህይወትን ንብረቱን እያጣ እየተሰደደ ብዙ ነገር እየሆነ ያመጣውን ነጻነት ዛሬ እዚህ በተደላደለ ሀገር ያለን ሰዎች ነገ ገብተን በነጻነት እንኖራለን ማለት ይከብዳለን። ምክንያቱም ሌላው ባመጣው ነጻነት ነው ብዬ ነው ማስበው። ነጻነት ከሆነ ሁሉም ሰው ለነጻነቱ መቆም አለበት፣ ሁሉም የበኩሉን ድርሻ ማድረግ ማስተዋጽኦ ማድረግ አለበት ባይ ነኝ። ምክንያቱም የሰው የበላይነትን አሁን የህዝቡን የበላይነት ምናየው አስቸኳይ ጊዜ አዋጁ ያለምንም የፍርድ ቤት ትዕዛዝ የማንኛውም ቤት ውስጥ ገብቶ የመበርበር የማሰር የመያዝ እርምጃም የመውሰድን ጭምር ነው አስቸኳይ አዋጁ ላይ ተካተተው። ይህንን ሁሉ ጥሰው ነው በደንብ ዶሎ ራሱ ሰሞኑን እንደምናየው በርካታ ሰዎች ተገለዋል፣ 6 ሰዎች ተገለዋል። እና ይሄ ሁሉ የመጣው ምንድነው? ከህዝቡ ፍርሃት መላቀቅ የመጣ ነገር ነው። እና ይሄ
አንተ እንደምትለው እንዳልከው ከሆነ በውጭ ያለው ፍርሃቱ የሀብት ጉዳይ ስለሆነበት ነው የምትለኝ?
እኔ እንደዛ ነው ማስበው። ምክንያቱም
ግን ከህይወት ይበልጣል እንዴ? ህይወቱን የሰጠ ሰው እያለ ለሀብት ሀብት የሚመጣው ከህይወት በኋላ አይደለም እንዴ? ህይወቱን የሰጠ ኢትዮጵያዊ ወጣት እያለ ከህይወት በኋላ ለሚመጣ ሀብት ይሄን ያህል መሽቆጥቆጡ ምንድን ነው?
አዎ ያ ነገር ነው የሚገርመውም ነገር። አሁን ለምሳሌ እርምጃ መውሰድ ይችላል መከላከያ ሰራዊቱም ሆነ የፌዴራል
አዎ
ይችላል ተብሎ እንኳን ማየት ይቻላል። በደንብ ዶሎ አሁን 6 ሰዎች ተገለዋል በትላንትና ሁለት። ከነሱ ውስጥም በስም የተለዩ ሰዎች አሉ፣ 3 ሰዎች አሉ።
እስቲ እንግዳለን መሰለኝ። አቤት አስገባለው እንግዳ።
ጆንዱስ ጋላ ግዴፎ ጋለ ፈላጭ አገርነ ቅድስ ኢትዮጵያ የእቲ አገር ኢትዮጵያ
ቶሮሽታ አሁንኛ ነበር አንድነት ዋርክ።
አድማጮቻችን አሁን ከእንግዳችን አንዱ ወይ ዘሮ ማዋይሽ ካልተሳሳትኩ መስመራችን ላይ ይገኛሉ። ጠና አስትልኝ መቤቴ። ጠና አስትልኝ ወይዘሮ ማዋይሽ።
ቴክ ነው
ይሰማል? ከስዊድን ነው የኔ መቤት። የኢትዮጵያ ድምጽ ሬዲዮ ከስዊድን።
አቤት
ይሰማዎታል?
እሺ አቤት። እግዚአብሔር ይመስገን አሁን ይሰማል።
እንኳን ደስ አለዎት። ኢትዮጵያውያን እርሶን በአካል ባናውቆትም በዝምና የሚያውቁት ኢትዮጵያውያኖች፣ በውጭ ዓለም የሚኖሩ ኢትዮጵያውያኖች በሙሉ ደስታቸውን በዚህ አጋጣሚ ይገልጻሉ። እንኳን ደስ ያለዎት የኔ እመቤት።
አመሰግናለሁ ወንድሞቼ፣ እህቶቼ አመሰግናለሁ።
ወይዘሮ ማዋይሽ ስለ እስር ቤት ሁኔታው አጠራርገው ይግለጹልን። በተለያዩ ሚዲያዎች ሰምተናል፣ ግን የኛም በእኛም በኩል በቀጥታ በዓለም ዙሪያ ለሚገኙ ኢትዮጵያኖች የደረሰበትን አልፎ ተርፎ እንደውም አልወጣም ጓዶቼ ሳይፈቱ ብለው ነበር። እነዚህን ቢገልጹልን።
እንግዲህ በመጀመሪያ ደረጃ በ2001 ነው የተያዝነው። ስንያዝ የተያዝነው ያው መንግስት ልትገለብጡ ስትሉ ከግንቦት ሰባት ጋር አግኝተናቸዋል በሚል ነበር። ከዛ በኋላ በከፍተኛ ደረጃ ማዕከላዊ የሚባል ወንጀል ምርመራ ገብተን በከፍተኛ ደረጃ ነው የተጠረጠርነው። እጅግ በጣም በበዛ መልኩ እኔ በተለይ ጡቴ የተመቶ ስለነበር ለብዙ ጊዜ በብላክ ላይን ሆስፒታል፣ ጥቁር አንበሳ ሆስፒታል እታከም ነበር። እሱን ጨርሰን ወደ በሶስት ወር ውስጥ ነው የኛ የፍርድ ሂደት የተጠናቀቀው። የፍርድ ሂደቱ በሶስት ወር የፍርድ ሂደቱ ተጠናቀቀ። ከዛ በኋላ ያው በአዲስ አበባ ቃሊቲ ውስጥ ነው የነበርኩት። ለጊዜው መጀመሪያ ብቻዬን ነበር የነበርኩት። እጅግ በጣም ውሃ ጠምቶኝ ነበር። የሽንት ቤት ውሃ የጠጣሁበት ጊዜ አለ። ከዛ በኋላ ነው እንደገና ከሰው የተጨመርኩት። ማረሚያ ቤቱ በአዲስ አስተዳደር ሲጀምር የሴቶች ማረሚያ ቤት ሲለይ ነው ከሴቶች ጋር የተቀላቀልኩት። በዛ ሂደትም ክትትሎች እጅግ በጣም ነበሩ። ያው ስለምናውቀው ተጠንቅቀን መኖር ነበር። ለተወሰነ ጊዜ ቤተሰብ ጥየቃ ላይ እናቴ፣ ባለቤቴና ልጄ ብቻ አንዷ ልጄ ነበር የተፈቀደላቸው ትንሿ ልጅ። እነሱም በሳምንት አንድ ቀን ነበር የሚጠይቁኝ። ሌላ ላይ ነው ወደ መጨረሻ አካባቢ እንዲጠይቁኝ ያው ረዥም ጊዜ ከቆየ በኋላ ኦልሞስት ከ6 ዓመት ወይም ከ5 ዓመት በኋላ ነው ሌላ ሰው እንዲጠይቀኝ የተደረገ። ይሁን እንጂ በጥየቃ ጊዜ ሁሉ ከፍተኛ ጥበቃ ነበር። ከቤተሰብ ጋር እንደ ልብ ማውራት አይገኝም አይኖርም። ሰውም ሊጠይቀኝ ቢመጣም ፖሊስ በእኔ ጀርባም በቤተሰብም ጀርባ ስለሚቆም እንዲሁ መታየት ብቻ ነው በሽቦ አጥር። እንግዲህ እግዚአብሔር መልካም ፈቃድ ሆኖ የኢትዮጵያ ሕዝብ ጩኸት ተጨምሮበት በዚህ ቀን ደርሰናል። እግዚአብሔር ይስጥልኝ እላለሁ። አመሰግናለሁ። ይኸው ነው።
ወይዘሮ ማዋይሽ እጅግ በጣም እናመሰግናለን። ኢትዮጵያዊ ኮራቦታል። ለነገሩ ኢትዮጵያ የሴት ጀግኖች ከንግስታይቱ ጀምሮ ብዙ ጀግኖች አሏት። እርስዎ ይውጡ ሲባሉ የለም ጓዶቼ ሳይወጡ እኔ ብቻዬን አልወጣም ብለው ነበር የሚል ዜና ሰምተናል። ስለ እሱ ይንገሩን እስቲ፣ እንዴት ነው? እውነት ነው?
አዎ፣ እንግዲህ አንደኛ የሞት ፍርደኞች ነበሩ አብረውኝ። ሁለተኛ ሌሎች ጓዶቼም በእስር ቤት ነበሩ። እጅግ በጣም ብዙ እስረኛ ነው ያለ። አሁንም ወንድሞቼ ልነግራቸው የሚችለው እኛ ብቻ አይደለንም፣ እጅግ በጣም ብዙ እስረኛ አለን። ምንም እንኳን በአሁኑ ሰዓት አምስት ቢኖርም ከዚህ ውጭ በየክልሉ ብዙ እስር ቤቶች አሉ ሰው የማያውቃቸው። ስለዚህ እነዛ የሞት ፍርደኞች በአንድ ቀን እንኳን ቢሆን እንዳናቸው ስንወጣ ምን እንደሚሰማቸው ተመልከቱ። ሴቶችም ሌላ የኔ አባሪዎች አሉ። ስለዚህ ምንድን ነው ብዬ ነው የጠየኩት፣ ምንድን ነው ሌሎች እስረኞችስ? ከዛ ሌሎቹ ያው እንደሚወጡ መቼም ሁሉም አንድ አይደሉም፣ ጥሩ ጥሩ ሰዎችም አሉ። ሌሎቹ ያው ወታደሮቹ አሁን ይወጣሉ ከእናንተ በኋላ፣ አሁን እናንተ ሲቪሎች ትወጣላችሁ ሲሉ ተመልሼ ሲወጡ ነው የምወጣው እንጂ አልወጣም ብዬ ተመልሼ ቃየን ሰብስቤ ገባሁ። በመጨረሻ እንደወጣ ሲፈቀድ ደግሞ እጅግ በጣም በማዋከብ እንኳን ሌላ ሊስሙኝ እንኳን የተሰበሰቡ ሁሉ እየበፈጠሩ ይዘውኝ ወጡ። መጨረሻ ላይ ልንወጣ ተሰብስበን በነበረበት ሰዓት ደግሞ ለ5 ዓመት ከማህበረሰቡ እታገዳለሁ፣ ይሄ ድንገት ተፈጠረብኝ አንድ ነገር አድርጌ ብገኝ የሚኖረከት አዘጋጅቶ ፈርም ብለው ነበር። አልፈርምም አልኩ። እንግዳውማ ተመልሰሽ ትበሰብሻለሽ አሉ። ምንም ይሻልታቸው እኔ እየተነጋገርን ያለን በኋላ እንደውም በአጋጣሚ በሚዲያ እኔን አላያችሁኝም ሌሎች ቀድሞ ሲወጡ እኔ አልፈርምም እያልኩ ኋላ ነው የነበርኩ። የተደረገው ነገር እሺ ፕሬዝዳንቱ የፈረሙበትን ወረቀት ይሆናል ብለው ወረቀቱ ደርሶኛል እያላችሁ ብቻ ፓራፊ ያረጋችሁ ውጡ ሲሉ እሱን ተቀበልኩ። ሌላ ያው በዚህ መልኩ እንግዲህ ወጥቻለሁ። እግዚአብሔር መልካም ፈቃዱ ነው። በሌላው ደግሞ በብዙ ኢትዮጵያውያን ደም ማለት ይችላለሁ፣ በብዙ ኢትዮጵያውያን ጽህፈት በዚህ ደርሰናል እንጂ እኔ ልክ ፍርደኛ ስለሆንኩ አንድም ቀን እወጣለሁ ብዬ አስቤ አላውቅም። ግን በነፃነት እወጣለሁ ነበር፣ ምክንያቱም ሁሉም ሰው እየገባው ስለነበር።
ወይዘሮ ማዋዊ አበልን ሲያዩ፣ የህዝቡን የሞራል ሁኔታ ሲያዩ፣ አሁንም ያለው ሁኔታ ሳይው ምን ተሰማዎት? በተለይ ህዝቡ ለእናንተ ለጀግኖቹ ያደረገውን አቀባበል ሲያዩት ምን ተሰማዎት?
እኔ በጣም እጅግ ነው የተደሰትኩት። አሁን ራሱ ቦታ ቀይሬ ሌላ ወደ ሌላ ቦታ ሄጄ ነው እያወራኋቸው ያለ እንጂ የእናቴ ቤት ሁለቱም ለሞላ ነው። ከመጣሁበት ቀን ጀምሮ ከአውሮፕላን ስወርድ ምናልባት አይታችሁት ከሆነ አላውቅም፣ ልክ እንዳሞራ ነው እጄን የዘረጋሁት። እጅግ በጣም ወገኔ ያስደስት ነበር። ስፔሻሊ ወጣቱ በአሁኑ ሰዓት ያለው ሞራል በጣም ደስ ይላል። እጅግ በጣም ያስደስታል። ያለው አንድነት፣ ያለው ሀገር ፍቅር ደስ ይላል። ምክንያቱም እኛ ከገፋን እንጂ አልገፋንም። ይህን ጠንቅቆ ወጣቱ ተረድቷል። እጅግ በጣም ሰው ብዙ ስለነበር ሰው ማየት እንኳን አልቻልኩም ነበረ። እናቴን ራሱ ከእናቴ ጥግ ወስደው ነው ያወረዱኝ በመኪና እና ከጎንደር ተነስተው በየአቅጣጫው ያለው ሰው ሁሉ በቃ እንዲሁ ሲጮህ በእውነቱ እኔ በጣም ነው የተደሰትኩት። እንደገና ደግሞ ስጦታው ለበለጠ ነገር እንድዘጋጅ እያደረገኝ ነው። የባህል ቀሚስ ያቶታችልን ግንብ አሰርተው በተለያየ መልኩ እኔ ምን ንገር ምን ልግለጽ እና እጅግ በጣም ተደስቻለሁ። በጣም 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 ተደስቻለሁ። ወገኔን አከብረዋለሁ፣ ወደዋለሁ። ለበለጠ አደራ ምንም እንኳን ከዚህ በኋላ እኔ እድሜ እየጨመርኩ ትልቅ እየሆንኩ ነው እንጂ የምሄደው ትንሽ አልሆንም። ቢሆንም ግን እስከ መጨረሻው ጊዜ ቅድም እንዳልኩህ እዛ እስር ቤት ማጉረመርማት ነበረ ከአንተ ሰው ተመለስ እንዳልኩ፣ አሁንም ቢሆን ይሄ በጋራ የኖር ነው ኢትዮጵያዊነት ስሜት እስኪመጣ ይሄ ወንድማማችነት እህትማማችነት እንዲቀጥል እስከ መጨረሻ ድረስ ነው አብሬ ከወገኔ ጋር የምደክመው። ለዚህ እኔ እንጃ መግለጽ አልችልም። በቃ ሁለቱ ቤት የእናቴ ቤት እስካሁን ድረስ በሩ እየቀበለ ሰው ብቻ ነበር መቀመጥ። አንዱ ሲነሳ አንድ ግሩፕ፣ አንድ ግሩፕ፣ አንድ ግሩፕ፣ አንድ ግሩፕ እያለ ነው። ከማክሰኞት ከጸጋ ከበለሻ ምን ብዬ ልግለጽልህ? በጣም ነው የሚያስደስት። ከወገን ጋር ስትሆን እንዴት ያስደስታል አልኩ። በቃ እና በጣም ደስ ይላል ለማለት ነው። አመሰግናለሁ።
ማዋይሽ ወይዘሮ ማዋይሽ እጅግ በጣም እናመሰግናለን። እኛም ክብር ኩራት ይሰማናል እንደርሶ ያሉ እህት እናት ስላለን። የኢትዮጵያ ሕዝብም ኩራት ይሰማዋል። ኢትዮጵያም በልጆቿ እንደገና ታለመልማለች ብለን ተስፋ እናደርጋለን። በመጨረሻ ከመሰናበታችን በፊት ለአድማጮ በዓለም ዙሪያ ላሉ በዚህ ሬዲዮ በኩል ለሚያዳምጡ ኢትዮጵያኖች የሚያስተላልፉት መልእክት ካለና ወደፊትስ ምን አይነት ስራ ይሰራሉ ማለትም አላማዎትን ግቡ ለማድረግ ማለት ነው የታሰሩበትን ይሄንን ቢገልጹልንና ብንሰናበት የኔ እመቤት።
አመሰግናለሁ። በመጀመሪያ ደረጃ ከሀገር ውስጥ በሀገር ውስጥ ያሉ ጦማሪዎች፣ ሀገር ውስጥ ያሉ ሚዲያዎች ያለንበትን ቦታ ለማሳወቅ ያደረጉትን ጥረት ሁሉ አመሰግናለሁ፣ አደንቃለሁ። በየአደባባዩ የጨውትን ወገኖችን አመሰግናለሁ፣ አደንቃለሁ። እጅግ በጣም እግዚአብሔር ይስጥልኝ። የኢትዮጵያ ሕዝብ እጅግ በጣም ወጣቱ፣ በተለይ ወጣቱ ነው አሁን የመጣው ወጣት እጅግ የሚያስደስት ስለ ሀገሩ ፍቅር የሚጮህ ሀገሩን የሚወድ ወጣት በማየት እጅግ ተደስቻለሁ። በመሆኑም እስከ መጨረሻዋ የህይወቱ ፍጻሜ አብረኝ ነው ነው ያችን ኢትዮጵያን አያት ቅድመ አያቶቻችን ያስረከቡን ኢትዮጵያ ለማየት እኔም ከጎናቸው ነኝ ማለት ነው። አመሰግናለሁ።
ማዋይሽ እጅግ በጣም እናመሰግናለን። ሰላም ጤና ይስጥልን። ወደፊት ደግሞ እንዲሁ በደጉ እንገናኛለን ብለን ተስፋ እናረጋለን። ጤና ይስጥልን።
አመሰግናለሁ። በጣም ደናው ሊኖርልኝ
አድማጮቻችን፣ አሁን ያዳመጣችሁት እንግዲህ በቀጥታ ከኢትዮጵያ ወይዘሮ ማዋይሽን ነው። እንዲሁ በመቀጠል ደግሞ ውይይታችንን እያካሄድን በማዕከሉ ላይ እንግዶች ሲገቡ እናስገባለን። እናንተም እንግዲህ ቅድም በጠየቅነው መሰረት በ0819100 አስተያየታችሁን፣ ጥያቄም ካላችሁ ጥያቄያችሁን፣ መልእክታችሁን አስተላልፉልን እንላለን። ውይይታችንን ለመቀጠል ያህል ሌሎች እንግዲህ እንግዶች የሚመጡ ካሉ እስከሚገቡ ድረስ ያሁኑ ያስቸኳይ ጊዜ አዋጅ ጥሩ ነው የሚሉ ሊኖሩ ይችላሉ። በነገራችን ላይ አስቸኳይ ጊዜ አዋጅ ካልታወጀ ህዝቡ ቤት ማቃጠሉ፣ ዘረፋ ማካሄዱ ምኑን ሊያካሄድ አይችልም? ይሄ አስቸኳይ ጊዜ አዋጅ ለዚህ አይጠቅም ትላላችሁ?
በነይታ አስቸኳይ ጊዜ አዋጅ በዋናነት ሲያወጁ እነዚህ ሰዎች በዋናነት
ሰላም ሲደፈርስ እኮ ነው አስቸኳይ ጊዜ አዋጅ የሚታወጀውና የህዝብ ሰላም በአብዛኛው የህዝብ ሰላም እንዳይደፈርስ ብለው እስከሆነ ያወጁት። ሰው ጧት ስራ ገብቶ ማታ ቤቱ የሚመለስበት ሁኔታ እንዲፈጠርለት ለማድረግ ብለው እስከሆነ ያወጁት።
በራሱ በነሱ ባውጡት በኢትዮጵያው ህገ መንግስት በሚባለው የአስቸኳይ ጊዜ አዋጅ ድንጋጌዎችን ስናይ የአስቸኳይ ጊዜ አዋጅ ድንጋጌ የሚታወጀው ሀገሪቷ በቃ የመፍረስ አደጋ ሲገጥማት የህልውና የሀገሪቱ እና ሀገር ሲሆን ነው ይላል። አሁን ባለው በኢትዮጵያ ነባራዊ ሁኔታ ስናይ ላለፉት 3 ዓመታት ሲካሄድ የነበረው ትግል ጸረ መንግስት፣ ጸረ ወያኔ ተቃውሞ ነው። ጸረ መንግስት ተቃውሞ ማለት ሀገርን ሊያፈርስ የሚችል አይደለም፣ በስልጣን ላይ ያለውን ኃይል ለመምታት የሚካሄድበት ስልት ነው። ያ ሲሆን በመሃል ንብረቶች መውደም እና የተለያዩ ከፍተኛ የሆኑ ቁጣ ያዘሉ እንቅስቃሴና ግርግሮች መከሰታቸው አይቀርም።
ታዲያ ያንን ለማስቆም ያንን ንብረት ማውደሙን፣ ማቃጠሉን፣ መዝረፉን ለማቆም የአስቸኳይ ጊዜያት ቢታወጅስ?
እውነቱን ለመናገር እነሱ ለንብረቱ ማዝነው አይደለም ጥያቄው የነበረው። እኔ እስከገባኝ ብዙ ዜናዎችንም እንደተመለከትኩት ንብረቱ የወደመባቸው ሰዎች እና ማንነት ስናይ አንደኛ የቲፒኤልኤፍ ዋና ዋና ንብረቶች ነው። ባለፉት 2 ዓመታት የሰላም ባስን ጨምሮ ሌሎች የቲፒኤልኤፍ እንትኖች እንትን ብለዋል ማለት ነው። ስለዚህ እንደነዚህ አይነት ባሉት ሁኔታዎች እንግዳ ይኖራል።
እንግዳ አለኝ መሰለኝ። በቀጥታ እስቲ ልሞክርና አየዋለሁ። ሃሎ፣ ጤና ይስጥልኝ። አድማጮቻችን እንግዳለን። እስቲ እንግዳችንን በቀጥታ ለማግኘት እንሞክራለን። ሃሎ፣ ጤና ይስጥልኝ። ሃሎ፣
ጤና ይስጥልኝ።
ከኢትዮጵያ ድምጽ ሬዲዮ ስዊድን፣ ከኢትዮጵያ ድምጽ ሬዲዮ ነው። አቶ አንዳለም አራጌ ነው የተባልኩት፣ ትክክል ነው ጌታዬ?
ትክክል ነው።
አቶ አንዳለም አራጌ እንግዲህ አድማጮቻችን፣ አቶ አንዳለም አራጌ ጀግናው አቶ አንዳለም አራጌ ከኛ ጋር ይገኛሉ። በቅድሚያ እንኳን ደስ ያለዎት ከውድ ቤተሰቦቻቸውና ከሚወዱትና ከሚያከብሩት የኢትዮጵያ ሕዝብ ጋር ለመገናኘት በጤና በሰላም ስላበቃዎት እጅግ በጣም ደስ ብሎናል። እንኳን ደስ ያለዎት ጌታዬ።
እጅግ አድርጌ አመሰግናለሁ። እኔም በጣም ደስ ብሎኛል። እጅግ አድርጌ አመሰግናለሁ። ታንክ ዩ።
ከእስር ቤት ሲወጡ የኢትዮጵያ ሕዝብ ያለውን ፍቅርና ክብሮት እንደዛ ሲያሳያችሁ በመጀመሪያ ደረጃ ስር ቤት ስትሆኑ እንደምንሰማው ምንም አይነት ኢንፎርሜሽን ስለማይደርሳችሁ ውጭ ስላለው ሁኔታ ምንም አታውቁም ሲባል ነው የምንሰማውና ሰው የረሳችሁ መስሏችሁ ነበር እንዴት ተሰማውት?
አዎ ያው እንደተባለው መረጃ በወቅቱ አይደርሰንም ይደርሰንም በጣም ከዘገየ በኋላ ነው የሚደርሰን የነበረውና ውጭ የነበረው ሁኔታ በዛ ልክ አልተረዳሁትም ነበር። እንደተባለውም አንዳንዴ ከህዝቡ ልብ ውስጥ እየራቅኩ ያለው ይመስለኝ ነበር። ነገር ግን በኋላ ላይ ወጥቼ ያየሁት ነገር በጣም ያልጠበቅኩትና ከጠበቅኩትም ደግሞ ከፍ ያለ ድጋፍ እና ክብር የተሰጠኝ በጣም የበዛ ነገር ነው። ከሚገባኝ በላይ ነው ብዬ አስባለሁ።
በላይ ነው ላሉት እንኳን በፍጹም የምንስማማበት አይደለም። እኔ እንኳን በግሌ እዚህ ስዊድን አካባቢ ያሉ ኢትዮጵያኖች ከማድነቃቸው የተነሳ መቼ ነው እሳቸውን የምታቀርብልን ድምጻቸውን የምታሰማን እያሉ ከተፈቱ ጀምሮ ይጨቀጭቁን ነበር። እኛም ሙከራ ያደረግን ነበር። ያው ዛሬ ፈጣሪ ፍቃድ ሆኖ ተሳካልን እና ኢትዮጵያዊው ልብ ውስጥ እንዳሉ ለነቂቃም መጠራጠር የለበትም። ይሄን ካን በኋላ እስቲ እንደው ፍቃደኛ ከሆኑ የእስር ቤት ጊዜው እንዴት ነበር? ኑሯችሁ እንዴት ነበር?
እንግዲህ የስድስት አመት ተኩል ያለ ጊዜ ነው። በጣም ረጅም ጊዜ ነው። በተለይ ያው ትንሽ በቅንጅት ጊዜም ታስሬ ያውቃለሁ፣ ግን አሁኑ በጣም የከፋ ነው። የጊዜ መርዘን ብቻ ሳይሆን የሱን መክፋት በጣም ጠንከር ያለ ነው እና ብዙ በግሌ ወደዛ ነገር ተመላለሽ የሱን ማሰብ አልፈልግም። አንደኛው ህመሙን እንደገና መቀስቀስ ነው። ሁለተኛ ደግሞ የራሴን ቁስል እያዳመጥኩ ከማዘን እቺ ሀገር እንዴት እንደምታገግም መነጋገሩ ላይ ነው የሚፈቅደው እና ስለ ሰላም ስለ ፍቅር የሚሰብክ ሰው ደግሞ የራሱ ላይ የደረሰበትን በደል እና መከራ መቁጠር ማሰብ ብዙም ጠቀሜታ የለውም ብዬ ስለማስብ ነው። እና በጥቅሉ ያሳለፍኩት ጊዜ በጣም ከባድ ነበር። በአይምሮ እና በአካል ሊሰብር የሚችል ስነ ልቦናን የሚያደቅ አይነት ሁኔታ ነበር። ግን የእግዚአብሔር ጸጋ በስቶልኝ በእግዚአብሔር ኃይል በጥሩ ሁኔታ ሞራሌም አካሌም እንደተጠበቀ መውጣት ችያለሁ። እና ዝርዝር ውስጥ ከገባን እኔንም ስሜቴን በጣም የሚኮረኮር የሚጎዳ ነገር ነው። ለሰውም ያን ነገር ማስተጋባቱ ብዙ በተለይ በዚህ ወቅት ብዙ ጥቅም የለውም ብዬ ስለማስብ ወደ ዝርዝሩ መግባት ትቸዋለሁ።
እናከብራለን፣ ይሄን አመለካከቶን እናከብራለን። እስቲ እርስዎ ካሉት አይቀር ወደፊት በሰላም በፍቅር ይችን ሀገር ይሄንን ህዝብ ምን እንዴት እንደምናገለግላት እንዴት እንደምናሳድጋት ማሰቡን እመርጣለሁ ብለውኛልና አሁን ምንድን ነው መደረግ ያለበት? ጌታዬ ፍቅር፣ ሰላም፣ አንድነት ለኢትዮጵያችን እንዲመጣላት ምን እናደርግ? ምንስ ያደርግ ህዝቡ? እርስዎስ ምን ያደርጋሉ ወደፊት?
ያው እንግዲህ እንደምታውቁት ከመረጃ ርቄ ነው የቆየሁት ለረጅም ጊዜ። አሁን አንድ ከጨለማ ወደ ብርሃን እንደወጣ ሰው ያለ የሚሰማኝ። ስለዚህ ብዙ ማላቃቸው ነገሮች ነበሩ። ከብዙ ሰዎች መመከር አለብኝ፣ ከብዙ ሰዎች መማር አለብኝ። ብዙ መጽሐፍት በቻልኩት መጠን ሰነዶችን ማገላበጥ አለብኝ። እኔ ባልነበርኩበት ወቅት የነበረውን ነገር መረዳት አለብኝ። ከዛ በኋላ ተነስቼ በግሌስ ምን ላድርግ፣ ለሀገርስ ምን የሚጠቅም ነገር ይገኛል የሚለውን ለመወሰን ጊዜ ያስፈልገኛል እና አሁን እስካሁን በነበረው ጊዜ ያው የሚመጣውን ወዳጅ ዘመድ ኢትዮጵያዊ ወገን ሁሉ እየተቀበልኩ እያስተናገድኩ ነው የቆየሁት እና ለዛ በቂ የሆነ ጊዜ አላገኘውም። የነበረውን ሁኔታ በቅጡ ለመረዳት ላናገራቸው የምፈልጋቸው ሰዎች ጋርም ጊዜ ወስጄ አልተነጋገርኩም፣ መጽሐፍትንም አላማከርኩም እውነት ለመናገር እና ጊዜ ያስፈልገኛል። ግን በጥቅሉ ሁላችንም መጀመሪያ በስነ ልቦናም መስከን አለብን። አሁን የተፈጠረው ከስሜታዊ ሁኔታ ረግበን ሁልጊዜም በሰላማዊ ትግል ፍጹም እምነት ሊኖረን ይገባል ብያምናለሁ። ኢትዮጵያን ወደ ተሻለ ዘመን የሚያሻግራት አውራ ጎዳና ሰላማዊ ትግል መሆን አለበት እያምናለሁ። እኔ እንደ ሃይማኖት ያህል የማምንበት ነው ይሄ ሁላችንም ልናምንበት እና ልንከተል ይገባል። ሰላማዊ ትግል መንገዱ ብቻ ሳይሆን ውጤቱም ደግሞ የምናስበው ነገር ሊፈጠን ይችላል ብዬ አስባለሁ። ግቡ የተረጋጋ ማህበረሰብ፣ ወንድማማችነትና ፍቅር የሰፈነበት ትውልድ መገንባት ስለሆነ ከዚህ አንጻር ሰላማዊ ትግል ላይ በጣም ትኩረት አድርገን እና ተደራጅተን መንቀሳቀስ እንዳለብን ይሰማኛል። ነገር ግን ሰላማዊ ትግል ሲባል ደግሞ የጸና እና ወደኋላ የማይመለስ መሆን አለበት። ዝም ብሎ ሰላምን ቁጭ ብሎ መሻት ብቻ ሳይሆን ሰላማዊ ትግል የሚያሻውን ነገር ማድረግ፣ ዶክተር ኪንግ እንደሚሉት ካልተደራጁ ብዙሃን ይልቅ የተደራጁ ጥቂቶች ይሻላሉ እንደሚሉት፣ ሁልጊዜም በሰላማዊ ትግል ዙሪያ ያለንን አቅም እውቀት ይዘን መደራጀትና ለመታገል መትጋት በያለንበት ይገባል ብዬ አስባለሁ። በአገዛዙም በኩል ለሰላማዊ ትግል እውቅና ሰጥቶ ጥቅሙንም ተረድቶ እስካሁን የተዘጉ በሮችን ሁሉ ከፍቶ ካላስፈላጊ መላላት ድነን፣ ካላስፈላጊ ግፍና መከራ ድነን፣ የጋራ ሀገራችንን በጋራ ወደ ተሻለ ምዕራፍ የምናሸጋግርበትን ኢትዮጵያን አዲስ ሀገር የተሻለች ትልቅ ታላቅ ሀገር አድርገን እንድንፈጥር መድረኩን ማመቻቸት አለበት ብዬ አስባለሁ። አገዛዙ ግን በዚህ ፈቃደኛ ካልሆነ ህዝቡ ተጠናክሮ ትግሉን ማድረግ አለበት ብዬ ደግሞ አበክሬ አምናለሁ። እና በዚህ ዙሪያ ነው ጥቅል እምነት ያለኝ።
አመሰግንኩ። እንግዲህ በመጨረሻ እንደገባኝ ከሆነ በሰላማዊ ትግል ስላሉ ከዚህ በፊት ቅንጅት ይለው የነበረውን ሳንገድል እየሞትን ለእውነት እንታገላለን የሚለውን መርሆ አሁንም ያዙ ይመስላል። ትክክል ነኝ?
በጣም ትክክል ነው።
መጨረሻ አንዲት ነገር ኮሜንት ያርጉልኝ። አንድ ፎቶግራፍ አይቼ ነበረ፣ እርሶ አንድኛው ልጆትን ሲስሙ ሌላኛው ልጅ ምን የመሰለ በምን በቃ ልብ በሚመስጥ ፈገግታ ይመለከት ነበረ። ያቺን ፎቶ አይተን ብዙ ሰዎች ያለቀሰዋሉና ምን ተሰማዎት ቤተሰቦችዎ ጋራ ሲገናኙ?
በጣም ስሜት የሚጎዳ ነገር ነው። ያው እንግዲህ ደስም መግባት የማልፈልግበት አንደኛ ይሄ ነው። ማለት ሲያዝ ያ እንግዲህ ቁሞ የምታይ ልጅ 10 ወሩ ነበር። ያ የሳምኩት ያለው ልጅ ደግሞ 3 አመት ከ4 ወሩ ነበር። መጀመሪያ ቀን ትምህርት ቤት የገባበት ነበር እና እኔ ሲያዝ ይሄን ስሙ የነበረው ልጅ መጋረጃ ተደብቆ ፖሊስ ደህንነት ቤት ውስጥ ሞልቶ ስለነበር አይቶት የማያውቀው ነገር ስለነበር ተደብቆ ያይ ነበር። ነው እኔ ያንን ጊዜ ነው የኛው የሚያመጣብኝ እና ብዙ ጊዜ ስለ ልጆቼ ሳስብ የተያዝኩበት ቀን እዚህ ለኛ እና ትንሹ ልጄ ሶፋ ላይ ተኝቶ ነበር። ያው 10 ወሩ ነው፣ ምንም የሚያውቀው ነገር አልነበረም። ነው ከአመታት በኋላ እንግዲህ ያኔ ከዛች ክስተት በኋላ የተገናኘንበት ይሄኛው አጋጣሚ ደግሞ ሌላ የደስታ ስሜት ግን የሚያነን እንድናነባ የሚያደርገን ሌላ የደስታ እንባ፣ ያኛው የሀዘን እንባ ነው እና በጣም ስሜት የሚኮረኩር ነው። ለሁሉም ነገር እግዚአብሔር ይመስገን። መቼም የማይገል ህመም ያጠነክራል እንደሚሉ በዛ መከራ ውስጥ እንደ ቤተሰብም ተፈትነን ጠንክረን ነው የወጣ ነው። ልጆችን በዚህ መከራ ውስጥ ደግሞ በጎ የሆነ ያው ለወደፊት ለስብናቸው የሚጠቅም ጠንካራ ዜጎች እንዲሆኑ የሚረዳቸው ነገር እኛ ባናቀውም በውል እንዳገኙ ተስፋ አደርጋለሁ እና በጣም ስሜትን የሚቆረቁር ነገር ነው። ግን ለሁሉ ነገር እግዚአብሔር ይመስገን። በዛ ሂደት ውስጥ ሁሉ የእግዚአብሔር ጸጋ በስቶልን እንደ ቤተሰብ ቀላል አይደለም። ብዙም ፈተና ባለቤቴም ልጆችን እኔም በጋራ ተቋቁመን ለዚህ በቅተናል። በዛ ሂደት ውስጥ አሁን የተረዳሁት የኢትዮጵያ ሕዝብ በውጭ ሀገርም በሀገር ውስጥም የነበረው ያደረገው ተሳትፎ፣ ጸሎት፣ ሰልፍ እጅግ የሚያኮራ ነው እና ለዚህ ህዝብ መታገል መታሰር አይደለም መሞት ራሱ መባረክ ነው እና ለዚህም ጊዜ ያደረሰኝ እግዚአብሔር ይመስገን። ህዝቡንም በዚህ አጋጣሚ እጅግ አድርጌ አመሰግናለሁ። እያንዳንዳችሁን በግል እንደነገርኳችሁ እንድትቆጥሩ ትፈልጋለሁ። እያንዳንዳችሁ ዝቅ ብዬ የአክብሮት ምስጋና እናቀርባለሁ። እግዚአብሔር ያክብርልኝ።
ያም እናመሰግናለን። እውነት ለመናገር ይኸው እዚህ ቴክኒሽያኔ አጎንብሶ ያለቅሳል የእርስዎን ንግግር ሰምቶ። ምንም የምለው የለኝም። እንኳን ለቤተሰቦ በሰላም አደረሶ። ሰራተኞቼ በሙሉ በእንባ መመላቀስ ላይ ናቸው። መልካም እድል እንመኝልዎታለን። ከውድ ቤተሰቦቹ ጋር ለውድ ባለቤቶ ለጥንካሬያቸው ለልጆቹ የከበረ ምስጋና ያቀርቡልን። እናከብሮታለን እንወዶታለን። ጤና ያስጥልኝ። ወደፊት በሰፊው እንወያያለን። መልካም 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 ጊዜ እንመኝልዎታለን። ጌታዬ
እግዚአብሔር ያክብርልኝ። በጣም 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 አመሰግናለሁ። ሰላም ሁኑልኝ።
ቻችን ይሄ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ቴክኒሽያናችንና እንዲሁም ዜድ ዘውዱ ትንሽ የመላቀስ ታግለውታል። እንባዎች ወርደዋል። በእውነት ለመናገር በጣም እጅግ ስሜትን የሚነካ አነጋገር ነው። ቁስሌን የወጋጋው ራሴንም ህዝቤንም አላስጨንቅም ወደፊት መድረግ ያለብኝን ባስብ ነው የሚሉት አቶ እንግዳችን። እስቲ አድማጮች እኛም እንሞክራለን ለሚቀጥለው ሳምንት እስክንድርን እንሞክራለን። አሁን ሌላ እንግዳ እየሞከርን ነው። ከገቡልን እናያለን። ወጣት ትግስትን ለማግኘት እየሞከርን ነው። ባልሳሳ ካገኘናት እሷ እንግዲህ በቀረቹ ደቂቃዎች የምትለውን ለመስማት እንሞክራለን። እስከዛው ድረስ እንግዲህ ቅድም አንስቼ ነበረ የዚህ አስቸኳይ ጊዜ አዋጅ ምንድነው መደረግ ያለበት ጥቅሙ ጉዳቱ ብዬ ነበር። እስካሁን አንድም አድማጭ ደፍሮ ጥሩ ነው መጥፎም ያለ የለም። እንግዲህ በእኛው ነው ያለው። አንድም የደፈረ የለም ለመናገር።
ያደገኛ
ጥያቄ ነው። አቋም መውሰድ ያስፈራል። ጥሩ ነው መጥፎ ነው? መጥፎ ነው እንኳን የሚል የለም። ጥሩ ነው የሚል የለም። ምን ማለት ነው?
እኔ ሳስበው በተለይ በዲሞክራሲ ወዳዱ ኃይል ፕሮ ዲሞክራሲ ወኖ ኃይል ይሄንን የሚደግፍ ሰው አይቻላል አላየሁም
አላለ ማለት ነው። እዚህም አሁንም ወጣቱ እዛ ግብግብ ተያይዞ እዚህ ያለው በሰላም ሀገር አመለካከቱን እንኳን በስልክ መናገር ይፈራል ማለት ነው።
አስቸጋሪ ነው። ያው
ያሳዝናል። የኛ ኢትዮጵያኖች ጉዳይ አሳሳቢ ነው። ቆይ እስቲ አድማጭ አለኝ መሰለኝ። አቤት አድማጮቻችን፣ አሁንም እንግዲህ ከአንዷለም አራጌና ከወይዘሮ እማዋይሽ በኋላ አሁን ደግሞ ብርሃኑን ወጣት ብርሃኑን አግኝተናል። ወጣት ብርሃኑ በዚች በቀረችን 10 ደቂቃ ውስጥ የሚለን እንስማ። ጤና ይስጥልኝ ጌታዬ፣ እንኳን ለቤትህ ለዘመዶችህ በሰላም ለኢትዮጵያ ሕዝብ በሰላም ከእስር ቤት አውጥቶ አደረሰህ እንላለን። ይሰማሃል?
ይሰማኛል።
በጣም ቆንጆ። እንኳን ደስ ያለ። ስዊድን የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ስዊድን የሚገኘው የኢትዮጵያ ድምጽ ሬዲዮ የእናንተን የወንድሞቻችንና እህቶቻችንን ጉዳይ እየተከታተለ ለህዝብ ያደርስ ነበር። እስቲ አንተም እንግዲህ በሰላም በጤና እንደመፈታትህ ያ የተሰማህን እስር ቤት የነበረውን ሁኔታ ብትገልጽልን። እንዴት ነበር የእስር ቤት ቆይታ?
በመጀመሪያ ያው ሰርቪስም ያለን እንዳልከው አንተ አሁን እንዳልከው ያንዳንዱ ጉዳይ ተከታተሉ ነበር የነበረውን ነገር በየጊዜው ለህዝብ ታደርሱ ነበርና እኛም እሱን መስማታችን በራሱ እርካታ ሆኖናልና ስለነበረው ነገር ሁሉ ያው አገራችሁ ቢሆንም ግዴታችሁ ቢሆንም ያደረጋችሁት ነገር ሁሉ በጣም ከልብ ማመስገን እፈልጋለሁ። ያው ደስተኞች ነን ማለት እንችላለን በመውጣታችን ግን አንደኛ የታገልንለት አላማ ወይም ወደ ሰርቪስ አስገባን አላማ አሁንም አልተፈታም። ሲቀጥል ደግሞ በጣም ብዙ ጓደኞቻችን እንጥለን ነው የወጣነው። በሚዲያም የሚታወቁም የማይታወቁም ምናልባት ከኛ በላይ ብዙ ጊዜ የቆዩ ውስጥ እንደገና ደግሞ በእስር ጊዜም ብዙ ስቃዮች የደረሱባቸውን ሰዎች ጥለን የወጣነውና የነሱን ቤተሰቦች ስናስብ እነሱንም ስናስብ ያው ደስታችን ሙሉ እንዳይሆን ያደርገዋል። ዞሮ ዞሮ እስረኞች ነበርን ከማህበረሰቡ ጋር እንዳንገናኝ ተደርገን ነበር ቤተሰቦቻችን እናናገኝም ነበር። እነዚህ ነገሮች አሁን ከፊልም ቢሆን ተፈተዋል እና እኛ ከእስር ቤት መውጣታችን በጣም ደስ ብሎናል። ከእናንተ ጋር ተገናኝተን እንደዚህ ማውራት በራሱ በመጫሪ በጣም ደስ ብሎኛል እና አመሰግናለሁ። ያው የሚሰማኝ ስሜት ይሄ ነው።
አኑ እኛም በጣም እንኮራባችኋለን ከልብ ነው የምንለው። ሁኔታችሁ እዚህ ያለው በውጭ ያለው ኢትዮጵያዊ ባይታሰርም እንደናንተ ጭንቅላቱ አሳቦ አስተሳሰቡ ታስሮበት ነበር። ምክንያቱም እናንተ የሱ ወንድሞች እህቶች ልጆች አባቶች እናቶች ታስራችሁበት ነበር። ምንድነው ማድረግ ያለበት ኢትዮጵያዊ? እስቲ ምን ትለዋለህ ብርሃኑ? ምንድነው የምትመክረው? በውጭ ያለውን ምን ያድርግ? እንደናንተ እንደናንተ ግብ ግብ ይዞ ፊት ለፊት ባይታሰር ምን ማድረግ ይችላል? ለትግሉ አሁን አንተ ታስረህበት የተፈታህለት አላማው አልተፈታም። ምን ያድርግ ኢትዮጵያዊ በውጭ ያለው ይሄ አላማህ ግቡን እንዲመታ ምን ያድርግ እስቲ?
ኦኬ፣ በመጀመሪያ ያው እንግዲህ ሁሉም ሰው በዚህ በትግሉ ውስጥ ሁሉም ሰው መታሰር የለበትም። ሁሉም ሰውም ያንዳንዱ ትግል ውስጥ ተሳትፎ ሊያደርግ አይችልም። በውጭ ያለው ማህበረሰብ እና ሚዲያውም ሌሎችም ያንዳንዱ በየመስኩ በየፊናው ባደረገው በያንዳንዱ አስተዋጽኦ ነው አሁን ዛሬ የደረስንበት ነገር ላይ የደረስን። እዚህ ሀገር ውስጥ ያሉ ሰዎች፣ ሀገር ውስጥ ያሉ ፖለቲካ ታጋዮች፣ የታሰሩ ሰዎች፣ ያልታሰሩ ውጭ ሆነው አክቲቭ የነበሩ አክቲቪስቶች፣ እንደገና በውጭ ያለው ማህበረሰብ በኢንፎርሜሽን ለህዝቡ በማቅረብም በገንዘብም እና በሌሎችም ነገሮች ትግሉን ያግዝ ስለነበረ እዚህ ጋር ተደርሷል። ስለዚህ ውጭ ያለው ማህበረሰብ አስተዋጽኦ ነበረው። በዚህ አሁን እስካሁን ድረስ በተጓዝንበት ትግል ከ83 ጀምሮ እስካሁን ድረስ ባለው የህዝባዊ መንግስት ጥያቄ፣ የዲሞክራሲ ጥያቄ ውስጥ የውጭ ያለው ማህበረሰብ እና ቀጣ አይደለም ብዙ ብዙ ሰዎች እኛንም ሲያጠነክሩም ነበረ። ቤተሰቦቻችን ጋር እየደወሉ አይዟችሁ ሲሉ ነበረ። በእያንዳንዱ ትግል ውስጥ ነበሩ። አሁንም የሚደረግ ወደሚለው ስንመጣ እንግዲህ በብዙ ጠብታዎች በብዙ ሂደቶች እዚህ ጋር ደርሰናል። አሁን አሸንፈናል ወይም ስንታገልለት የነበረ ጉዳይ ተፈቷል የሚል እምነት የለኝም። እሱ ገና ነው። ባለፈው እንዳልኩት ለአንድ ሚዲያ አሁንም ቁርጠኝነት ያለው መሪ፣ ቁርጠኛ የሆነ ታጋይ እና ቁርጠኝነት ያለው የትግል ስልት ያስፈልገናል። ስለዚህ በውጭ ያለው ኢትዮጵያዊም በዚህ ውስጥ ብዙ አስተዋጽኦ ሊኖረው ይገባል። ለመጀመሪያ እንዲህ ማስተላለፍ የምፈልገው ነገር የመጀመሪያው አሁን ከእስር ቤት ከወጣን በኋላ የምናየው አንዳንድ ነገሮች ሰዎች በብሔረሰብ ወይም በብሔር መደራጀታቸው ነውር ባይሆንም የማይኖረው ነገር ግን ወደ ብሔርተኝነት የሚገፋ ነገር ይታያል። አንዱ ብሔር አንዱን ብሔር መፍራት ወይም አንዱ ከአንዱ ጋር ተያይዞ ትግሉን አለማካሄድ የመሳሰሉ ነገሮች ይታያሉ። ስፔሻሊ በውጭ ያለው ኢትዮጵያዊ ይሄንን በደንብ አድርጎ ይረዳል ብዬ አምናለሁ። ከሀገሩ የራቀ ስለሆነ ምን ያህል ኢትዮጵያውያን አንዱ ነው ሀገራቸው መኖር እንደሚችሉ በሀገር ውስጥ ያለው የሀገር ፍቅር ናፍቆት እያንዳንዱ በውስጡ እንዳለ ይገባኛል። እና በመጀመሪያ ድጋፍ ስንሰጥ ለትግሉ ድጋፍ ስንሰጥ ብቻ ሳይሆን እኛም የተለያዩ እንቅስቃሴዎች ስናደርግ ስለ ኢትዮጵያ አሁን ባላት ቁመና የሁሉም ብሔር ብሔረሰቦች መብት የተከበረባት ሁሉም ሰው በጋራ የሚኖርባት ወጣቶች ከብሔረሰብ ማንነታቸው ሳይወጡ ነገር ግን እንደ ሀገር ስለ አንድ ሀገር የሚያወሩበት ስለ አንድ ሀገር የሚነጋገሩበት እንዲሆን እንፈልጋለን። ለዛም ነው እስካሁን ድረስ ብዙ መስዋዕትነት ስንከፍልና ስንታገልለት የኖርነው አላማም ይሄ ነው። ስለዚህ በውጭ ያለው ማህበረሰብ ድጋፍ ሲያደርግም ሲንቀሳቀስም
ህዝቦች እኩልነት ለሀገር አንድነት ሁሉም ባንድ ላይ እንዲስራ እንላለን እጅግ በጣም እናመሰግናለን እንኳን ደስ ያለ እኛም ደስ ብሎናል
እሺ አመሰግናለሁ እሺ እሺ
አድማጮቻችን እንግዲህ የዛሬው ፕሮግራማችን በዚሁ ይጠናቀቃል ሳምንት ሌሎች እንግዶች ይዘንላችሁ እንገናኛለን እስከዛው ድረስ መልካም ሳምንት ይሁን Matava kametra e natsukai Matava basbabu kakeyo lera ko ekimetsu jirai